ሁላችሁንም ሰላም እላለሁ። የእግዚአብሔር ስም ብሩክ ይሁን። እንግዲህ ስለ ሁሉም የእግዚአብሔር ስም ብሩክ ይሁን። ዛሬ እንግዲህ ተከታታይ ትምህርት አለን። ወደ ትምህርቴ ቀጥታ እገባለሁ። ደግሞ አሁን ወደ እስቲ እንጸልይ እና ከዛ ወደ ትምህርቴ እገባለሁ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ክብርን ሁሉ እንሰጠሃለን። አሁንም ደግመን ደጋግመን ስምህን እንባርካለን። ስለዚህ ጊዜና ሰዓት ሁሉ እናመሰግንሃለን። ስለሆነው ነገር ሁሉ እናመሰግንሃለን። ምክንያቱም አንተ ልትመሰገን ከፍ ልትል የሚገባ አምላክ ስለሆንክ፣ የዲያብሎስን ስራ ልታፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለተገለጥክ፣ ስራውንም አፍርሰ ቀጥቅጠ በአብ ቀኝ ተቀምጠኛንም ስላስቀመጥከን፣ ባለቀ ስራ ላይ በድላችን ላይ ሆነን ስለምንዋጋ እናመሰግንሃለን። ክብርን ሁሉ እንሰጣለን። ጌታ ሆይ ስለሆነው ስለሚሆነው፣ ጌታ ሆይ ስለ ሁሉ ነገር እናመሰግንሃለን። አሁንም ዛሬ ደግሞ ይህን ጊዜያችንን ሰዓት በእድሜያችን ላይ ጨምረ ጌታ ጤና ሆነን ቁጭ ብለን መስማት እየቻልን መናገር እየቻልን ደግሞ በቃል ዙሪያ እንደመሆን እንደ ማርያም መልካም እድል ስለሰጠህን እናመሰግንሃለን። አስተምረን ጌታ ሆይ፣ አንተ መንፈስ ቅዱስ ሆይ አንተ አስተምረን ተናገረን። ስለዚህ ሁሉ እናመሰግንሃለን። ይህን የማይወዱ ኃይላት ሁሉ ክፉ ኃይላት በስም ስልጣን የተመቱ ይሁኑ። የቃል የጽድቅ ስራ ጠላቶች፣ የእርኩታ መናፍስት ኃይል ሁሉ በዙሪያችን የሚዞር ማናቸውም ክፉ በስም ስልጣን የተመታ ይሁን። ዙሪያችንን ቅዱሳን መላእክት ብቻ ይስፈሩ። ጌታ መንፈስ ቅዱስ በሙላት በመካከላችን ሁን። አስተምረን፣ ወደ እውነት ምራን፣ ተናገረን። ጌታ ሆይ ህይወታችንን ከአንድ ደረጃ ወደ ሌላ ደረጃ ከፍ አድርግልን። ስለ ሁሉ እናመሰግንሃለን። ጊዜውን ሰዓቱን እንሰጠን ስለምታስተምረን፣ የመረዳ ባለጸግነት ስለሚመጣልን፣ የመናገር ባለጸግነት ስለሚመጣ፣ ጸጋህ በነገር ሁሉ ስለሚሸፍነን፣ ስለሚረዳን፣ ሞገስ ስለምትሆነን፣ ክብራችን ስለሆንክ እናመሰግንሃለን። ክብር ለአብ ለወልድ ለመንፈስ ቅዱስ በአንድ አምላክ ስም በክርስቶስ ኢየሱስ ስም ምስጋናንም ክብርን ውዳሴን ይዘን በፊት እናቀርባለን። ጊዜውን ሰዓቱን ሰጠንህ፣ አስተምረን በኢየሱስ ክርስቶስ ገናና ስም አሜን። አሜን። የእግዚአብሔር ስም ብሩክ ይሁን። ዛሬ ደግሞ የምንሄደው አምስተኛ ትምህርታችን ላይ ነው ያለነው። መንፈሳዊ ውጊያና የአማኙ ስልጣን ላይ ነው ያለነው። ከደህንነት ጀምረን የእግዚአብሔር ቃል፣ ጸሎትና እምነት እያልን ነው የመጣ ነው። አሁን ደግሞ የአማኝ መንፈሳዊ ውጊያና የአማኝ ስልጣን። ስለዚህ መንፈስ ይሄ አዲስ ሆኖ የተወለደ ልጅ ወይም አዲሱ ህይወታችን ቦርናጌን የሆነው በክርስቶስ ኢየሱስ አዲስ ፍጥረት ይሆን ነው። ልክ ስንወለድ በጽድቃችን ሳይሆን በክርስቶስ ኢየሱስ ጽድቅ ምንም ባልሰራ ነው ስራ፣ እሱ በከፈለው በመስቀል ላይ በሰራው ስራ እንዲሁ በጸጋ ድነናል። ከዳንን በኋላ ደግሞ የእግዚአብሔር ቃል በየዕለቱ ያን የዳነውን ማንነታችን አዲሱን ሰው በጌታ ቃል እንሞላለን። በእግዚአብሔር ቃል እያደገ እየበሰለ እየጠነከረ እያደገ ይሄዳል ብለናል። ከዛ ደግሞ እግዚአብሔር በቃሉ ይናገራል። እኛ ደግሞ የምንናገርበት መንገድ ተሰጥቶናል። ያ መስመር የተዘረጋልን ጸሎት ይባላል። ጸሎት ስራ አይደለም። ጸሎት ደስታን የሚፈጥር የደስታ ሰዓት ነው። ከአምላክ ጋር ከእግዚአብሔር ጋር የምንገናኝበት መስመር ነው። ማንም ይሄ እድል የለውም። ያ የልጅነት እድል ስላገኘን ነው ይሄ እድል የተሰጠን። ማንም ሰው ከፍቶ ሰው ቤት ዘሎ አይገባም። በተለይ አሁን ትልልቅ ሰው ንጉስ ቤት፣ ነገስታት ቤት፣ መንግስታት ቤት ማንም መሄድ አይችልም። እኛ ግን ይሄ መስመር ተከፍቶልናል። ጠዋት ማታ በተመቸን ጊዜ ሁሉ የእግዚአብሔርን ፊት የማየት እድል በጸሎት መንገድ ውስጥ ተሰጥቶናል። ስለዚህ ጸሎት ኦፖርቹኒቲ ነው፣ እድል ነው እንጂ ሸክም አይደለም፣ እዳ አይደለም፣ ወይም የሃይማኖት ስራ መፈጸሚያ አይደለም። ነገር ግን ከእግዚአብሔር ጋር የምንገናኝበት መልካም ስጦታውን የምንቀበልበት ጸጋና ምሕረት ፊቱን የምናይበት ነው። ሲከፋን፣ ስንደሰት፣ ወይም ማንኛውም ጭንቀት ሲከበን ማምለጫችን ነው ጸሎት ብለናል እና ከዛ ያን ሁሉ የምናደርገው በእምነት ነው ብለናል። የክርስትና ህይወት እምነት ነው። እምነት መልህቅ ነው። ያለ እምነት እግዚአብሔር እንደሰኘት አንችልም። እምነት በአምስት ስሜት ላይ አይደገፍም። እምነት ለብቻው በራሱን የቻለ ነገሮችን የምናረጋግጥበት በእግዚአብሔር ቃል ተስፋ እናደርጋለን፣ ተስፋችን የምንጨብጥበት ነው እምነት ብለናል ባለፈው ስንነጋገር። ዛሬ መንፈሳዊ ውጊያና የአማኙ ስልጣን ላይ ነው ያለ ነው። መንፈሳዊ የሚለው ቃል ያው የማይታዩ ኃይላትን ረቂቅ የሆኑትን ኃይላት ማለት ነው። መንፈሳዊ ራሱ የሚለው ቃል የማይታይ የማይጨበጥ የማይዳሰስን ረቂቅ ዓለም ማለታችን ነው። ውጊያ ደግሞ ስንል በሁለት ተቃራኒ ኃይሎች መካከል ያለ ጦርነትን ያመለክታል። ስለዚህ ውጊያ ካለ፣ ጠላት ካለ ውጊያ አለ ማለት ነው። መንፈሳዊ ውጊያ ስንል አማኙና በሰይጣን ኃይሎች መካከል ያለውን ጦርነት ማለታችን ነው እንጂ እግዚአብሔር ከሰይጣን ጋር እኩል ሆኖ እግዚአብሔርን ይዋጋል ማለታችን አይደለም። ግን ከአማኙ ጋራ የሰይጣን ኃይላት የሚያደርጉትን ውጊያ ነው። ስለዚህ ውጊያ ካለ ጠላት አለ ማለት ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል 10:10 ላይ እንደዚህ ብሎናል። ሰይጣን ሊሰርቅ፣ ሊያርድ፣ ሊያጠፋ ይመጣል፣ እኔ ግን ሕይወት እንዲበዛላችሁ እንዲትረፈረፍላችሁ መጣው ብሏል። ስለዚህ ይሄ የባህሪው ነው። የባህሪው የሰይጣን ባህሪ መገለጫው ማጥፋት፣ ማረድ፣ መግደል፣ ይሄ መስረቅ፣ እነዚህ የሰይጣን ባህሪ መገለጫዎች ናቸው። የእግዚአብሔር ባህሪ ያለ ፍቅር፣ ቸርነት፣ ማዳን፣ ምሕረት፣ እነዚህ ሁሉ የእግዚአብሔር ባህሪ ሲሆኑ የሰይጣን ባህሪ ደግሞ እነዚህን ይመስላሉ። ለዚህ ነው ጸሎት እንደ ባህሪ ነው፣ እንደ እግዚአብሔር ባህሪ ነው ምንጸል ያልነው። ለዚህ ነው ክፉ ነገር በምንጸልይበት ጊዜ ባህሪው ክፉ ነው የሚሰማው ያንን፣ ለምን ባህሪው ስለሆነ። ስለዚህ ሰይጣን ስራው ወይም ባህሪው ይሄ ነው። ሌላ ባህሪ ሊኖረው አይችልም። መግደል፣ መጥፋት፣ ማረድ፣ ማጥፋት፣ መጎሳቆል፣ እነዚህን የመሳሰሉት ነው የሚያደርገው። ከዚህ የወደቀ መላእክት አለቃ ነው ሳጥናኤል የሚለው የወደቀ። ትንሽ ስለ ሰይጣን መጽሐፍ ቅዱስ የሚለውን ብቻ ማየት ይኖርብናል። ሰይጣን ማን ነው? ምንድን ነው? ለምንድን ነው የወደቀው የሚለውን ነገር ትንሽ እንመለከታለን። ወይም ሰይጣን እንዴት ጠላት ሆነ? በመጀመሪያ አፈጣጠሩ ለጠላትነት አልነበረም፣ ግን በምርጫው ነው ጠላት የሆነው። ሳጥናኤል የሚል ስም ነበረው። ኤል የሚለው የእግዚአብሔር የክቡር ኃያል ስም ማለት ነው። ላይክ ገብርኤል፣ ሚካኤል፣ እነዚህ መላእክቶች ኤልን የያዙት ኃያል፣ ኤል ራሱ ኃያል አምላክ ማለት ነው። ስለዚህ ሲገፈፍ ሲወድቅ ግን ሰይጣን ተብሎ ነው የወደቀው። አሰናካይ ተብሎ ነው የወደቀው። ኤልን ተገፎ ነው የወደቀው። ሲፈጠር እንዳልነው ለጠላትነት አልነበረም የተፈጠረው። ድንቅ ውብ እንደነበረ ሕዝቅኤል 28:12-15 እናያለን። ሕዝቅኤል 28:12-15 ከተፈጠርክበት ቀን ጀምሮ በደል እስከተገኘብህ ድረስ በመንገድህ ፍጹም ነበርክ ይለዋል። እንደገና ኢሳይያስ 14:12-15 ኢሳይያስ 14:12-15 አንተ የንጋት ልጅ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብን ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተ በልብ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎችም ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል፣ ወደ ጉድጓድ፣ ወደ ጥልቅም ትወርዳለህ ይለዋል። ስለዚህ ሰይጣን የወደቁት መላእክት አለቃ ነው። በአሁን ሰዓት የወደቀበት ምክንያት ልቡን ስላስታበየ እንደ አምላክ እኩል መሆን ስለፈለገ በዛ ምክንያት እንደወደቀ መጽሐፍ ቅዱስ ይናገራል። እና ያንን የምናውቀው ጠላትን ካላወቀን ውጊያን ማወቅ ስለማንችል ጠላታችን መሆኑን ማወቅ አለብን። ለእኛ መልካም የማያስብ በተለይ በክርስቶስ ኢየሱስ ደም ተዋሽተን ከሱ መንግስት ፈልሰን የመጣን ስለሆንን በእኛ ላይ ጥላቻ ነው ያለው። ምክንያቱም የተረገጠ የወደቀ ስለሆነ ክርስቶስ ኢየሱስም በመስቀል ላይ ቀጥቅጦታል። ስለዚህ ይሄንን ማወቅ አለብን። ሰይጣን ለማወቅ ሰይጣንን ስራ ስሞቹ ማወቅ አስፈላጊ ነው። ምክንያቱም እንደ ስሙ ይሰራልና ባህሪው እንደ ባህሪውና እንደ ስሙ ስለሚሰራ ሰይጣን በሚከተሉት ስሞች ይጠራል። ዳቢሎስ የሚል ስም አለው። በማቴዎስ ምዕራፍ 4:1 ላይ ዳቢሎስ ይላል። ከዚያ ወዲያ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ መራው የሚል የመጀመሪያ ጌታ ኢየሱስ ስራውን ከመጀመሩ በፊት ወደ ተራራ በሚወጣበት ጊዜ በዲያብሎስ ይፈተን ዘንድ የሚለው። ስለዚህ ዲያብሎስ ማለት ፈታኝ ማለት ነው። በክፉ ፈታኝ ማለት ነው ዲያብሎስ ማለት። ስለዚህ በአንደኛ ዮሐንስ 3:8 ላይ አንደኛ ዮሐንስ 3:8 ኃጢአትን የሚያደርግ ከዲያብሎስ ነው፣ ከዲያብሎስ በመጀመሪያ ኃጢአትን ያደርጋልና ይላል። ስለዚህ የኃጢአትም ምንጭ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ኃጢአት ማለት ከእግዚአብሔር ጋር ተቃራኒ መሆን ማለት ነው። ኃጢአት አሁን እኛ ስናስብ መስረቅ፣ እነዚህ ልክ ነው፣ እነዛ ሁሉ ናቸው። ምክንያቱም ከእግዚአብሔር ጋር እግዚአብሔር አታርጉ ያለውን ማድረግ እግዚአብሔርን መቃረን ማለት ነው። የእግዚአብሔርን ሀሳብ መጋፋት ማለት ነው ኃጢአት። ስለዚህ በዛ ኮንሰፕት ዲያብሎስ ከመጀመሪያ የእግዚአብሔርን ሀሳብ የተቃወመ የገፋ ስለሆነ የኃጢአት ምንጭ ነው። ሌላ ሁለተኛ ስም አለው። ቦኤል ዘቡል የሚል ስም አለው። በማቴዎስ 12 24 ላይ ይሄ ቦኤል ዘቡል ከአጋንንት አለቃ ካልሆነ በቀር አጋንንትን እንዴት ሊያወጣ ይችላል የሚል እዛ ጋር ሲናገሩ እንሰማለን። ስለዚህ ቦኤል ዘቡል ማለት የአጋንንት አለቃ ማለት ነው እና የአጋንንቶች አለቃ ነው። ሌላ አብዲዩ የሚል በዕብራይስጥ ደግሞ በግሪክ አጵልዮ የሚልም ስም አለው። በራእይ 9:11 ላይ በራእይ 9:11 በእነርሱ ላይ ንጉስ አላቸው፣ እነርሱም ጥልቁ መልአክ ነው፣ ስሙም በዕብራይስጥ አብዲዩ በግሪኩ አጵልዮ ይባላል ይላል። ስለዚህ ይሄም ስሙ ነው። እንደ ስሙ ስለሚሰራ ክፉ፣ የክፉ ስራ ምንጭ ነው። ሌላው የወንድሞቻችን ከሳሽም ተብሏል። በራእይ 12:10 ላይ የወንድሞቻችን ከሳሽ ቀንና ሌሊትም በአምላካቸው ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ከሳሽ ነው የሚከሰን ሁልጊዜ፣ ኮንዴም የሚያደርገን እሱ ነው። በአእምሯችን እኛ ብዙ መንፈስ ቅዱስ አይከስም፣ መንፈስ ቅዱስ ይወቅሳል። ይህን በዚህ ማወቅ አለብን። የእግዚአብሔር መንፈስ ማናችንንም አይከሰንም፣ ግን ይወቅሰናል እንጂ። የሚወቅሰን ለምንድን ነው? ከዛ ከነበርንበት ቦታ እንድንነሳ። ምንጊዜም ወዳጅ ነው የሚወቅሰው፣ ግን ከሳሽ ጠላት ነው የሚከሰው። ወዳጅ የሆነ ሰው ምን ነው ምን አድርጌ በደልከኝ ብሎ ይወቅሳል ይመጣና፣ ግን ጠላት የሆነ ግን ፍርድ ቤት ነው የሚሄደው። ምክንያቱም የውድቀታችንን ስለሚፈልግ መክሰስና ማሸነፍ መርታት የእኛን ክፋት ስለሚፈልግ ሁሌ ወደ ፍርድ ነው የሚሮጠው ጠላት። ወዳጅ ግን ሊወቅስ ይመጣል። ምን ነው ምን አረኩ? እንስማማ። መስማማት ይፈልጋል፣ አብሮ መሆን ይፈልጋል። እና ወዳጅ እንደሱ ነው የሚያደርገው። ስለዚህ መንፈስ ቅዱስ አይከስም፣ መንፈስ ቅዱስ ወቃሽ ነው። ግን ዳቢሎስ ነው ከሳሽ። ሁልጊዜ ክስ ድምጽ በምንሰማበት ጊዜ ከጠላታችን ከዳቢሎስ መሆኑ ማወቅ አለብን እንጂ እየየ አይደለም የሚባለው። ከሳሻችን ተጥሏል፣ እሱ ነው ዳቢሎስ ስለሆነ። በአምስተኛ ባላጋራችን ነው። ባላጋራ አንደኛ ጴጥሮስ 5:8 ላይ ባላጋራችሁ ዳቢሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ባላጋራችን ነው። መቼም ጊዜ ቢሆን ወዳጃችን ሊሆን ሰይጣን አይችልም። ባላጋራ ነው። ባላጋራ ምንድን ነው ስራው? የዛን ሰው ሞት የሚሻ ማለት ነው። ውድቀቱን የሚሻ ጊዜ የሚጠብቅ ያንን ሰው ለመጣል ጊዜ አድብቶ የሚጠብቅ ማለት ነው። ባላጋራ ሁልጊዜ ከቀን ከሌት የሚያደባ ማለት ነው። ስለዚህ ዳቢሎስ ባላጋራችን ነው፣ ጠላታችን ነው። የእኛ ውድቀት ነው የሚጠብቀው። ሁል ጊዜ እንዲሆንልን እንዲሳካልን ነገሮች ሰክሰስፉል እንዲሆኑ አይፈልግም። ከዛ ይልቅ ሌት ተቀን እያደባ የሚጠብቀው ውድቀታችንን ነው። ለዚህ ነው ባላጋራችሁ ዳቢሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራልና ያለው። እዚህ ጥቅስ ላይ ማየት የምንችለው እንደሚያገሳ አንበሳ ነው እንጂ አንበሳ ነው አይደለም የተባለው። ልንፈራው አይገባንም። አንበሳ አይደለም ግን እንደሚያገሳ አንበሳ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና። በመጀመሪያ ደረጃ አንበሳ ሊውጣው ያሰበውን ሲያገኝ አድብቶ ቀስ ብሎ ነው የሚይዘው፣ አያገሳም። የሚያገሳበት ምክንያት ምንድን ነው? ስታመልጠው ነው የሚያገሳው፣ ይበሳጫል። ለዚህ ዳቢሎስም ስለማያገኝ ስላመለጥ ነው ነው የሚያገሳው። ስለዚህ ይህን ማወቅ አለብን። ባላጋራችን ነው፣ ሁልጊዜ የእኛን ክፋት ነው የሚጠብቀው። ከሳሻችን ነው። ሁልጊዜ እኛን መክሰስ ነው እንጂ ወደ እውነት መመለስ ሳይሆን ወደዛው እንድንሄድ መክሰስ ነው ስራው። ሌላ የዓለም ሁሉ አሳሽ ታላቁ ዘንዶ የቀደመው እባብ የሚል ስም አለው። ራእይ 12:9 ላይ ዓለሙን ሁሉ የሚያስት ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእሱ ጋር ተጣሉ። አይኖ መጨረሻው ይሄ ነው የሚሆነው። ለጊዜው ነው መጨረሻው። ወደፊት ጌታ ዳግም ምጽአት ስንማር እናየዋለን። ይጣላል፣ ለዘላለም በእሳት ባህር ውስጥ ይጣላል። የተዘጋጀለት የእሳት ባህር አለ። ግን ልናቅ የሚያስፈልገን የዱሮ አዳምና ሔዋንን የጣለ ዛሬም እሱ ነው ጠላታችን። ሌላ ክፉ የሚል ስም አለው። ማቴዎስ 13:19 ላይ ክፉ የሚል ስም አለ። የመንግስትን ቃል ሰምቶ በማያስተውሉ ሁሉ ላይ ክፉ ይመጣል፣ በልቡ የተዘራውን ይነጥቃል የሚል ጌታ ኢየሱስ የሰጠው የዘሪው ምሳሌ ላይ ተጠቅሟል። ክፉ ነው፣ ክፉ ነው። ሁልጊዜ ለእኛ ያለው ሀሳብ ክፉ ነው። አላማው ይህንን ነው ማወቅ ያለብን። በፍጹም ሰይጣን ለእኛ መልካም ነገርን አያስብም፣ የተሻለ ነገርን አያስብም። ሌላ ስምንተኛ ነፍሰ ገዳይ የሐሰት አባት ነው። ዮሐንስ ወንጌል 8:44 ላይ ዮሐንስ ወንጌል 8:44 እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነትም አልቆመም፣ ሐሰትን ሲናገር ከራሱ ይናገራል። ሐሰተኛ የሐሰት አባት ነውና ይህንን የሚለው ጌታ ኢየሱስ ነው። ከመጀመሪያ እሱ ነፍሰ ገዳይ ነው። ስለዚህ እውነት በእርሱ ስለሌለ በእውነት አይቆምም። ደግሞ እውነት በእሱ ስለሌለ ከራሱ ሐሰትን ይናገራልና ይላል። የሐሰት አባት ነው። ሁልጊዜ ስለ እግዚአብሔር የሚዋሽ እሱ ነው። ስለ እኛም እንኳን የሚዋሽ እግዚአብሔር አይወድህም፣ ኦ እግዚአብሔር ነው እንደዚህ ያደረገህ እያለ ስለ እግዚአብሔር የሚዋሽ እሱ ነው። ስለዚህ ሁልጊዜ ስለ እግዚአብሔር ክፉ የሚያወራ ከሆነ እሱ ነው ማለት ነው። ስለ እኛ መዳናችንን አልዳንክም፣ ዋጋ የለህም፣ ማትረቢ ነሽ፣ ማትረባ ነህ፣ እነዚህን የመሳሰሉትን ድምጾች በአእምሯችን ላይ የሚያመጣው ወይም በሰው ይጠቀምና በሰው አፍም እንዲወጣ የሚያደርገው እሱ ነው። በሰማን ጊዜ እግዚአብሔር አምላክ እንደዚህ ያለኝ ብለን ማሰብ የለብንም። እግዚአብሔር አምላካችን ለእኛ ይሄ አሳብ የለውም፣ ባህሪው አይደለም። ይሄ ከዛው ከጠላታችን ከዳቢሎስ ነው። ስለዚህ ወደ መጣበት አድራሻ ተሳስተሃል እያለን ወደ መጣበት መመለስ ነው ያለብን። ሌላ በአየር ላይ ስልጣን ያለው አለቃ የሚል ስም አለው። በኤፌሶን 2:2 ላይ በአየር ላይ ስልጣን ያለው አለቃ ተብሏል። በማይታዘዙ ልጆች ላይ አሁን ለሚሰራ መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ልክ ነው። አየር ላይ ስልጣን ያለው አለቃ የሚለው መኖሪያቸው አየሩን ይዘው የሚኖሩ እርኩሳን መናፍስ ስላሉ ነው። እኛ ግን አንፈራም፣ ምክንያቱም ክርስቶስ ኢየሱስ ስልጣናትን ኃይላትን ገፎ በአብ ቀኝ ተቀምጧል። ስለዚህ የኢየሱስ ክርስቶስ ስም ስንጠራ እነዚህ በአየር ላይ ስልጣን ያላቸው አለቃ ሁሉ ይወድቃሉ። ግን መጽሐፍ ቅዱስ ያስታውቀናል፣ ይህንን እንድንቃወም ነው መጽሐፍ ቅዱስ ይህን የሚነግረን። ሌላ ፈታኝ ነው፣ መፈተን ስራው ነው። አንደኛ ተሰሎንቄ 3:5 ፈታኙ ምናልባት ፈትኗችሁ ድካማችን ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩኝ ይላል ሐዋርያው ጳውሎስ። ፈታኙ ፈትኗችኋል ብዬ ምናልባት ድካማችን ከንቱ ሆኗል ብዬ ለማወቅ ያንን ላኩኝ ይላል። ምክንያቱም አንዳንድ ጊዜ ወንጌል ተዘርቶ ወንጌል በሰው ዘንድ እንዳይበቅል ሰዎች በክርስቶስ ኢየሱስ እንዳያድጉ መልካም ሕይወት እንዳይኖራቸው ፈታኙ ምናልባት አታሏችሁ ከዚህ ከነገርናችሁ ወንጌል ፈቀቅ ብላችኋልና ድካማችን ከንቱ ሆኗል ብዬ ፈርቼ ነበር አለ። እግዚአብሔር ይመስገን ግን ጥሩ ኒውስ ነው እዛ ጋር የሰማው። ስለዚህ ሰይጣን እንደዚህ አይነት ባህሪዎች አሉት። በዚህ አይነት ስሞቹ እነዚህን ሁሉ ይሰራል። ስለዚህ እኛ ሰይጣን የሚዋጋባቸውን መንገዶች አጥብቀን ማወቅ አለብን። የመጀመሪያው ሰይጣን የሚዋጋበት መንገድ ሀሳብ ነው፣ በሀሳባችን ነው። ይህንን በዘፍጥረት 3:4 ላይ ማየት እንችላለን። ከና ከመጀምሩ አዳምና ሔዋን ላይ እንዴት እንደሰራለት ምንድን ነው ዘፍጥረት 3:4 እንደሚለን ሞትን አትሞቱም ከእርሱ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ሞት ስለምትሞቱ አይደለም ብሎ ይሄንን ትንሽ እውነት የምትመስል ነገር ጣል አድርጎ ግን ብዙ እውነት ውሸት ነግሮ በሀሳባቸው ነው ይሄንን የተዋጋቸው። እንግዲህ እግዚአብሔር አምላክ ክፉና ደግ የምታስታውቀውን ዛፍ እንዲበሉ አልነበረም የእግዚአብሔር ሀሳብ። ከዛ ይልቅ አጠገቡ ያለ የህይወት ዛፍ ነበረ። ስለዚህ እሷን እንዳይበሉ ከዛ ህይወት ዛፍ በልተው ለዘላለም ህይወት እንዳይኖሩ ያችን ክፉና ደግ የምታስታውቅን ዛፍ እንዲበሉ ሀሳብ በሀሳብ ሲያቀርብ ነው የምናየው። ዛሬ እንደምናውቀው ነው ክፉና ደግ ስላወቀን ነው ብዙ ነገራችን ሚዝረብል የሆነው። ክፉ ክፋትን ነው። ለምን ኢሚዲየትሊ አዳምና ሔዋን ክፉና ደጉን ማወቅ ሲጀምሩ ራቁታቸው መሆናቸውን አወቁ ይላል። እርስ በርሳቸው ተፋፈሩ ይላል። እዛ ጋ ነው የጀመረው ክፉ ደግን ማወቅ ማለት ነው። ስለዚህ ጥቂት እውነት ግን ብዙ ውሸት በመስጠት በሀሳብ ነው የሚዋጋው። አእምሯችን ላይ ያቀርባል። ምንም እንደሌለ ምንም አይደለም ይቺ ምንም አይደለችም እያለ በሀሳባችን ነው መጀመሪያ ኃጢአትን በሀሳባችን ነው ውጊያውን የሚጀምረው። ሀሳባችንን ከማረከ በኋላ ነው ከዛ በኋላ ይቀጥላል ማለት ነው። ስለዚህ ሁልጊዜ አእምሮ ሀሳባችንን ለዚህ ነው በአእምሯችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ የሚለን የእግዚአብሔር ቃል። ምክንያቱም ዓለምን መምሰል ሞት ስለሚያመጣ ነው ይላል መጽሐፍ ቅዱስ። ስለዚህ ሀሳባችንን ነው መጀመሪያ ሀሳባችን ታራቶሪ ከቁጥጥር ውስጥ ካረገ በኋላ ከዛ ወዲያ ያፈልቃል ማለት ነው። ብዙ ሀሳቦችን ያፈልቃል እና ያን ሰው በቁጥጥሩ ስር ያደርጋል። ብዙ ሰው ስትረስ፣ ጭንቀት፣ የአእምሮ በሽታ ብዙ ነገሮችን የሚያመጣው ሰይጣን መጀመሪያ አእምሯችን ላይ እንደዚህ አይነት ነገሮችን በማስጨነቅ ሀሳብን አእምሯችን በመቆጣጠር ነው። ስለዚህ ክርስቲያን የሆነ ሰው ይህንን አውቆ ሊዋጋው ያስፈልጋል ማለት ነው። ሌላው ኃጢአተኛ ህሊና እንዲኖረን ያደርጋል። ሀሳብ አምጥቶ ሀሳቡን ተቀብለን ካደረግን በኋላ እኛ እንኳን ተጸጽተን ወደ እግዚአብሔር ለመመለስ ስናስብ ግን ጊልቲ በኃጢአተኛ ህሊና አእምሯችን ያወናብደዋል። ወደ እግዚአብሔር እንዳንቀርብ ግን ዋጋ የሌለን መሆናችን አንተ ብሎ ድሮም ነገር ያለው አንተ ብሎ ክርስቲያን እያለ ዋጋ የሌለን እንደሆንን አድርጎ ከአለንበት ቦታ እንድንወድቅ ከእግዚአብሔር እንድንሸሽ የማድረግ ባህሪ ያለው። በሮሜ 8:1 ላይ እንደዚህ ይላል። ሮሜ 8:1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶናል ይላል። ስለዚህ ዲያብሎስ ኃጢአተኛ ህሊና፣ ኃጢአተኛ ኮንሽስ ሲሰጠን መጥቀስ ያለብን ቃሉን ነው ማለት ነው። ምክንያቱም የእግዚአብሔር ቃል እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለም ብሎናል። ስለዚህ ኩነኔ ስለሌለብን ቶሎ ብለን ወደ መስቀሉ መመለስ እንደምንችል በመቃወም ሰይጣንን አለብን ማለት ነው። ምክንያቱም የማንበቃ አድርጎ ነው የሚያሳየን መስቀሉን ራሱ የማይበቃ። ለዚህ ነው ብዙ ሰዎች በስራቸው ሰልፍ ራይቸስ የራሳቸውን ስራ የሚጨምሩት የመስቀሉ ላይ የፈሰሰው ደግሞ ወይም በመስቀሉ የተሰራው ስራ በቂ እንደማይሆን ስለሚያሳያቸው ነው። እነሱ እንዲጨምሩ ተራራ እንዲወጡ ቆሎ እንዲቆረጥ ቅጠል እንዲበሉ ገዳማዊነት ኑሮውን እንዲለማመዱ የሚያረጋቸው ለምንድን ነው? በቂ እንዳልሆነ በመስቀል ላይ የተሰራው ስራ በቂ እንዳልሆነ እያሳየ ነው። ኃጢአተኛ ህሊና አእምሮን በኃጢአት በማወናበድ ህሊናችንን በኃጢአተኛ በማድረግ በማወናበድ ነው። ስለዚህ የምንቃወመው በቃሉ ነው ማለት ነው። ሌላው በመክሰስ ነው። ክስ ይከሰናል። ቀደም እንዳልነው መንፈስ ቅዱስ አይከስም፣ ይወቅሳል ብለናል። የሰይጣን ባህሪ ዋናው ከሳሽነቱ ነው። እንዳልነው ምሳሌ እንዳልነው ወዳጅ አይከስም፣ ግን ጠላት ይከሳል። ጠላት ነው ወደ ፍርድ ቤት ይዞን የሚሄደው። ወዳጆች ግን ይወቅሱናል፣ ከጠፋን ማለት ነው፣ ከበደልናቸው ይወቅሱናል። ምን ነው ብለው ይወቅሱናል። ልክ እንደዛ መንፈስ ቅዱስ እኛን አይከሰንም። ይህንን ለይተን ማወቅ አለብን። ክስ በጣም በአእምሯችን ከመጣ ያ ጠላታችን ነው ማለት ነው። ምክንያቱም በዕብራይስጥም ስሙ ከሳሽ ማለት ነው። በዕብራይስጥ ሰይጣን ማለት ከሳሽ ማለት ነው። ስለዚህ ዋና ስራው አማኙን ይቅር እንዳልተባለ የማይረባ የማይጠቅም አድርጎ ማሳየት ነው እና በደካማ ስሜት እንዲኖረው የተጨቆነ እንዲሆን ህሊናውን በክስ በማወናበድ ይህንን ማድረግ ነው ዋና ስራው። ያለፈ ኃጢአታችንን በቀደም ኃጢአትን እየቆሰቆሰ በማስታወስ የማንረባ ደካሞች ዋጋ የሌለን አድርጎ ማሳየት ነው ስራው። ይሄን ልክ እንደዚህ አይነት ሀሳብ ሲመጣ መስቀሉን ማሰብ ያስፈልጋል። ምክንያቱም በመስቀል ላይ የተከፈለው ዋጋ በቂ 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 ከበቂ በላይ ነው የተከፈለው ዋጋ። ስለዚህ ለኃጢአታችን ተከፍሏል። ለኃጢአተኞችን ሊያድን የእግዚአብሔር ልጅ ኢየሱስ ተገልጧል። ስለዚህ በዚህ መቃወም አለብን። ሮሜ 5:8 ላይ ሮሜ 5:8 እንደዚህ ይላል፣ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። ገና ኃጢአተኛ እያለን ነው ክርስቶስ የሞተልን። ለጻድቃን አይደለም የሞተው፣ መድኃኒት ለሚያስፈልጋቸው ነው የመጣው ክርስቶስ፣ ለጤነኞች አይደለም። ስለዚህ ለኃጢአታችን የተከፈለ ዋጋ አለ። ያንን ዋጋ ሊያክፋፋ መስቀሉን ሊያክፋፋ ነው የሚፈልገው። እዚህ አእምሯችንን በክስ ያወናብደዋል ማለት ነው። ያስጨንቀዋል፣ ይጨቁነዋል አእምሯችንን። አንተ ዋጋ፣ አንተ ብሎ ደግሞ ክርስቲያን፣ አንቺ ብሎ ክርስቲያን፣ አንቺ ብሎ እግዚአብሔር ሰው፣ አንተ ብሎ እያለ አእምሯችንን በክስ ያወናብደናል። እዚህ እኛ ተቀብለን እየዬ ማለት ራሳችንን መጉዳት፣ ራሳችንን መጨቆን፣ የማንረባ የማንጠቅም አድርገን ራሳችንን መቁጠር የለብንም። ምክንያቱም ይህ ከዚህ ይልቅ ክርስቶስ ኢየሱስ የከፈለውን ስራ ማሰብ አለብን። እውነት ነበር እውነት ነው፣ የማንረባ ነበርን፣ የማንጠቅም ነበርን፣ ዋጋ የሌለን ነበርን። ነገር ግን ዋጋ ያለን አድርጎናል። የተከፈለው ዋጋ ክቡር ስለሆነ የምንጠቅም አድርጎናል ጌታችን በመስቀል ላይ ዋጋ ከፍሎ። ይህንን መስቀሉን ሊያክፋፋ ሲፈልግ፣ የተከፈለውን ዋጋ ባዶ ሊያደርግ ሲፈልግ አእምሯችን እንደዛ ነው የሚያመጣው። ለዚህ ቀድም ነቅተን መቃወም አለብን። ምክንያቱም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በአንደኛ ዮሐንስ ምዕራፍ 1:7 ላይ እንደሱ ነው የሚለው፣ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ውሸተኞች ነን። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ይሄ ለኃጢአት የተከፈለ ዋጋ አለ። ደስተኛ ነው ጌታ። ኃጢአታችንን ለማንጻት ጌታ ከፍተኛ ደስተኛ ነው። ስለዚህ ገና እኛ ገና ኃጢአተኛ እያለን ነው ክርስቶስ የሞተልን። የልጁ የኢየሱስ ክርስቶስ ደም ደግሞ ለኃጢአታችን ተከፍሏል። እንደውም ኃጢአተኛ አይደለሁም ብንል ነው እግዚአብሔርን ውሸተኛ የምናደርገው። ኃጢአተኛ መሆናችን እኮ ችግር የለውም። ኃጢአተኝነታችን ግን አምነን ወደ ክርስቶስ ስንመጣ ንጹህ ነጭ እንደ በረዶ የጠራን እንደ አመዳይ ነው የሚያደርገን። እዛው አንደኛ ዮሐንስ ምዕራፍ 2:1-2 አንደኛ ዮሐንስ ምዕራፍ 2:1-2 ልጆቼ ሆይ ይላል ኃጢአትን እንዳታደርጉ ይሄን እጽፍላችኋለሁ። ማንም ግን ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱ የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው። ለዓለም ግን ለተቀበሉት፣ በስሙ ለሚያምኑ ለነሱ ነው። ስለዚህ ለኢየሱስ ክርስቶስ ደም የተከፈለው ለዓለም ሁሉ ነው፣ ያለተቀበሉት ለነሱ ግን የእግዚአብሔር ልጅነት ስልጣን ይሰጣል። ስለዚህ ልጆቼ ኃጢአትን እንድታደርጉ አይደለም ማገፋፋችሁ፣ ግን ኃጢአት የተከፈለ ዋጋ አለ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻል፣ ነጭ ያደርጋል። ስለዚህ የዲያብሎስን ስራ ማወቅ አለብን። ሀሳቡን አንስተውም ብሏል ሐዋርያ ጳውሎስ። ይሄን በእንደዚህ አይነት ሲመጣ ይሄ ጠላታችን ውጊያ ነው። እግዚአብሔር እንዳልነው መንፈስ ቅዱስ ወቅሶ መንገድ ነው የሚያሳየው፣ ይመልሳል። እውነት ነው፣ ስህተታችን እያሳየ ግን ትክክለኛውን መንገድ ደግሞ እያሳየን ነው የሚሄደው። ሌላው የስህተት ትምህርቶችም አንዱ የሰይጣን መዋጊያ መሳሪያዎች ናቸው። ምዕመኑን ወይም አማኙን የስህተት ትምህርቶች ናቸው የሚያወናብዱት፣ ከጀርባ ሆነው የሚሰሩ አጋንንት ስላለ በስህተት ትምህርቶች ውስጥ። ስለዚህ ክርስቲያኑ ረክቶና ሰክኖ እንዳይኖር፣ በተሰጠው ደህንነት ረክቶ እንዳይኖር፣ እያደነቀ እግዚአብሔርን እያመሰገነ እንዳይኖር ዙሪያውን የሚያምሱትና ረፍት የሚነሱት ከዚህ ወዲያ የሚያምነውን እንኳን እስከማያውቅ ድረስ በውሃ ላይ እንዳለ ኩበት ወዲህ ወዲያ እንዲንከራተት የሚያደርጉት የሐሰተኛ ትምህርቶች ናቸው። ስለዚህ በእነዚህም ጀርባ የሚሰለጥን አጋንንት አለ ማለት ነው። ሰይጣን ትልቁ መሳሪያዎቹ ናቸው የሐሰተኛ ትምህርቶቹ። የተሳሳተ ትምህርት የተሳሳተ እምነት ያመጣል። የተሳሳተ እምነት የተሳሳተ ኑሮን ያመጣል። የተሳሳተ ኑሮ የተሳሳተ ፍሬ አለው። ምክንያቱም ሁልጊዜ የምናምነውን ነው የምንኖረው። ሰው የተማረውን የሚያውቀውን ነው የሚያምነው፣ ያመነውን ነው የሚኖረው፣ የኖረው ፍሬ ያለው። ስለዚህ የተሳሳተ ትምህርቶች ስንማር የተሳሳተ እምነት ነው የምናመጣው። የተሳሳተ እምነት ሲኖረን የተሳሳተ ልምምድ እንጀምራለን፣ ኑሮ እንጀምራለን። ያ ኑሯችን ፍሬ ያለው። ስለዚህ ያ ነው ከተሳሳተ ትምህርቶችም ልንጠበቅ ይገባናል። ምን አይነቶች ናቸው የተሳሳቱ ትምህርቶች? ምን አይነት ትምህርቶች ናቸው የተሳሳተ የምትያቸው? እኔ የምላቸው ሳልሆን መጽሐፍ ቅዱስ የሚላቸው ናቸው። እና አንደኛው የመጀመሪያ ልናውቀው የሚገባው የወንጌል ትምህርትን የሚሸፍኑ ሰዎችን ከጸጋ ኑሮ ወደ ሕግ ኑሮ የሚመሩ ከሆኑ የተሳሳተ ትምህርት ነው። ምክንያቱም አዲስ ኪዳን ያሳየናል። ሐዋርያው ጳውሎስም ሐዋርያቱም የሰበኩት ወንጌል አለ። ከዚህ ወንጌል ሌላ ማንም እንዳይሰብክ መላእክት እንኳን መጥቶ ቢሰብኳቸው የተረገመ ይሁን ነው የሚለው። ኢየሱስ ክርስቶስ የፈጸመውን ያለቀ በመስቀል ላይ ያለቀው ስራ እንዳላለቀ እንዳልበቂ በቂ እንዳልሆነ ተደርጎ ወደ ህግ ስራ የሚመራ ተጨማሪ የህግ ስራ መሰራት አለበት ለመዳን ለመጽደቅ የሚል ይሄ ትምህርቱ ድሮ ነው የጀመረው። በዛው ሐዋርያቱ በነበሩበት ጊዜ ገላትያንን ያመሰ ነው። እናየዋለን፣ ብዙ ቦታ ላይ እንመለከተዋለን። ምክንያቱም እንደገና መገረዝ አለባችሁ፣ ያ ብቻ በቂ አይደለም፣ በክርስቶስ ማመናችሁ ወደ ደህንነት አያመጣችሁም፣ ነገር ግን ህግን መፈጸም አለባችሁ ትእዛዛትን ብለው በውስጥ የገቡ ነበሩ። ስለዚህ ሐዋርያው ጳውሎስ ይህን አጥብቆ በገላትያ መልእክቱ ላይም ሲዋጋው እናያለን። ምክንያቱም በክርስቶስን መስቀል ያክፋፋል። እንግዲያው ክርስቶስ ለምን ሞተ? ሰው በህግ ስራ የሚጸድቅ ቢሆን ለምን ጌታ ኢየሱስ ክርስቶስ ያንን ሁሉ መከራ ወሰደ? ምክንያቱም እግዚአብሔር ህጉ በሰውን ሊያጸድቀው ስላልቻለ ህጉ ፈርዶ ከህግ በታች ስላስቀመጠው ያን የሞተ የወደቀን ሰው የተፈረደበትን ሰው ነው ሊያነሳ የመጣው ክርስቶስ። ስለዚህ እንደዚህ አይነት ትምህርቶችም ሐሰተኛ ትምህርቶች ናቸው፣ ከወንጌል እውነት የሚያወጡ ስለሆኑ። ሌላው ሰይጣናዊ አምልኮ ያላቸው ሰይጣናዊ አምልኮ ያለው ትምህርት ከመንፈስ ቅዱስ ውጭ የሆነ ልምምድ፣ ከመንፈስ ቅዱስ ከሚያደርገው ከቃሉ ውጭ የሆነ ልምምድ፣ ሰይጣናዊ አምልኮ ከነበሩበት ከኖሩበት ከአካባቢያቸው የተለማመዱትን እንደገና ይዘው እግዚአብሔር ቤት ውስጥ እንደገና ፕራክቲስ የሚያደርጉ የሚለማመዱ ከነዚህም አይነት ትምህርቶች ልንጠበቅ ይገባናል። ምክንያቱም ሰይጣናዊ ነውና፣ ሰይጣናዊ ትምህርት ነውና። ሁሉ ጊዜ ሰይጣናዊ ትምህርት እንትኑ ክርስቶስን አያካፍ አያደርግም። ክርስቶስ በመካከለኛ አይደለም። ክርስቶስ ስሙ አይጠራም። ክርስቶስ ገኖ አይታይም። ከዛ ይልቅ የሚገኑት መሪዎች ሊሆኑ ይችላሉ። የሃይማኖቱን የሚያንቀሳቀሱት ሊሆኑ ይችላሉ። ስለዚህ ይህንንም ትኩረት ልንሰጠው ይገባል። ምንድን ነው የምሰማው? ኢየሱስን ሰማሁት ወይ? ክርስቶስ እዚህ ቦታ ገኗል ወይ ብለን መጠየቅ አለብን። ማናቸውንም መንፈሳዊ የሚመስሉ ልምዶችንም ስናይ ቼክ ማድረግ አለብን። የእግዚአብሔር መንፈስ ነው ሪሊ? የእግዚአብሔር መንፈስ ከሆነ ከቃሉ ጋር አይጋጭም። የእግዚአብሔር መንፈስ ሁልጊዜ ከክርስቶስ የማዳን ስራ ጋር ነው የሚሄደው፣ ከጸጋው ጋር ነው የሚፈሰው። የእግዚአብሔር መንፈስ ክርስቶስን ሊያከብር ነው የመጣው፣ ሊያልቅ ነው፣ እሱ ያስተማረውን ሊያስተምር ነው። የእግዚአብሔር መንፈስ በዚህ በመካከላችን ያለው ልዩ ትምህርት የለም። ሌላ ሶስተኛው ከክርስቶስ አምላክነትን የሚቃወም ክርስቶስ አምላክ መሆኑን ፍጹም ሰው መሆኑን የሚክድ ትምህርት አለ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ወደፊት የስላሴን ትምህርት ስንማር እናየዋለን። ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ነው። 100% ሰው ነው፣ 100% አምላክ ነው። ይሄን ትምህርት የሚቃወም የኢየሱስ ክርስቶስን ሰውነት ብቻ የሚቀበል አምላክነቱን የማይቀበል ትምህርት፣ ወይም አምላክነቱ ብቻ ተቀብሎ ሰውነቱን የማያረጋግጥ ትምህርት እንደ እነዚህ። ምክንያቱም ሰውነት ሰው ብቻ ነው ካልን ለደህንነታችን የተከፈለው ዋጋ የለውም ማለታችን ነው። አምላክ ብቻ ነው ካልን በመስቀል ላይ ወሰደ ያልነው ፌክ ነው ማለት ነው። ምክንያቱም መንፈስ ነው አምላክና፣ ስለዚህ የተከፈለው ዋጋ በስጋው ነው ኃጢአታችን የተሸከመው። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ከአብ ወጥቼ መጥቻለሁ ተመልሼ ወደ አብ እሄዳለሁ ያለው ጌታ ነው። ወደፊት ትምህርቱን እናየዋለን። ሌላው መንፈስ ቅዱስንም አምላክ መሆኑን የሚክድ ትምህርት፣ መንፈስ ቅዱስን ኃይል ብቻ የሚያደርግ ትምህርት፣ ከስላሴ አካል አንዱ መሆኑን የማይቀበል ትምህርት። ይሄም ካለ ለሐሰተኛ ትምህርት ሐሰተኛ ትምህርት ነው፣ የተጋለጠ ነው፣ ከእግዚአብሔር ቃል ውጭ ስለሆነ መንፈስ ቅዱስን እንደ አምላክ አድርጎ ስለማይቀበል ሲደህንነቱ ፍጹም አይሆንም። ምክንያቱም አብ ይጠራል፣ ወልድ ተቀብሎ በደሙ ያጸድቃል፣ መንፈስ ቅዱስ ነው የሚያትመው። መንፈስ ቅዱስ የዘላለም ሕይወት የመጨረሻው ማረጋገጫ የዘላለም ሕይወት ያገኘ ነው መንፈስ ቅዱስ ስላተመን ነው። ስለዚህ ሰው መንፈስ ቅዱስን አምላክነት የማይቀበል እስከሆነ ደህንነቱ አልተረጋገጠም፣ አልታተመም ማለት ነው። ሌላው የስላሴን ትምህርት ጠቅላላ የማይቀበል አብ፣ ወልድ፣ መንፈስ ቅዱስ ሶስትነትና አንድነት፣ የአካል መለያየት የመለኮት አንድነትን የማይቀበል ትምህርት፣ ይሄም በደህንነት ላይ ትልቅ ችግር አለው። በመለኮት አንድነት በአካል መለያየት ካልተቀበልን መለኮቱ ማለት እግዚአብሔርነቱ ወይም የባህሪ አንድነት አለ ብለን ካላመንን፣ ግን የአካል መለያየት አለ ብለን ካላመንን ደህንነታችን ላይ ችግር አለ ማለት ነው። ስለዚህ እነዚህን ትምህርቶችም ቼክ ማድረግ ያስፈልገናል ማለት ነው። ሌላ በክርስቶስ ያለቀውን በመስቀል ላይ የሆነው የተፈጸመውን ከተቀበልን በኋላ የእግዚአብሔር ልጅ ሊያደርገን የሚችል ቅድምም እንዳልኩት ኖ ሌላም ትንሽ መጨመር አለበት ስራ ያስፈልጋል የሚሉ ብሉይ ኪዳንና ሐዲስ ኪዳን የሚቀላቀሉ እምነቶችንም ቼክ ማድረግ ይኖርብናል። ሌላ በክርስቶስ ላይ ከማተኮር ይልቅ ከመስቀሉ ላይ ከማተኮር ይልቅ በሃይማኖት መሪ ላይ ማተኮር፣ የሃይማኖቱ መሪ ዋና አርጎ ማሰብ። ክርስቶስ ነው ነፍሱን የሰጠው፣ የነፍሳችን ቤዛ እሱ ነው፣ ነፍሳችን የዋዣት እሱ ነው። ሌላ ማንም ለነፍሳችን ወኪሎ ነው የሚቆም የለም። ስለዚህ በክርስቶስ ለዚህ ነው ሰው መሆን የሚያስፈልገው። ስለዚህ ካህን ነው፣ ካህን ነው ክርስቶስ። መስዋዕት ነው፣ መስዋዕት ሆኗል ክርስቶስ። በአምላክና በሰው መሀል መቆም የቻለ እሱ ብቻ ነው። ምክንያቱም እንደ ሰው ሰው ሆኖ በእኛና በእግዚአብሔር መሀል እንደ አምላክ እንደ አምላክነቱ ከአምላክ ጋር ሆኖ በአንድ በመካከል የቆመ ኢየሱስ ክርስቶስ ብቻ ነው። ማንም መካከለኛ ሊሆን የሚችል ሃይማኖት መሪ የለም፣ ምንም አይነት የለም። ቅዱስ፣ ብፁዕ፣ ንጹህ ምንም የለም። ክርስቶስ ነው በመካከል የቆመው፣ በመካከል የገባ ክርስቶስ ነው። ስለዚህ ይህንን ማሰብ አለብን። የኢየሱስ ክርስቶስን መስቀል ያክፋፋል፣ መለኮትን ያክፋፋል። በእነዚህ አይነት ትምህርቶች ላይ ከጀርባቸው አጋንንት ይሰራል። ስለዚህ ይህንን መጠንቀቅ አለብን። ትምህርት በእንደዚህ ትምህርታችን ማለት ነው፣ መሰረታዊ ትምህርታችን በትክክል በቃሉ ላይ እንዲሆን የሚያስፈልገው ለዚህ ነው። ታዲያ ያማኙ ስልጣን ምንድን ነው? ይሄ ከሆነ ያማኙ ስልጣኑ ምንድን ነው? ማወቅ ያለብን እንኳን ለእኛ በብሉይ ኪዳን ዘመን እግዚአብሔር ለእስራኤላውያን ይዋጋ ነበር ይላል መጽሐፍ ቅዱስ። ኢሳይያስ 10 14 ላይ ማየት ትችላላችሁ። እግዚአብሔር ለእስራኤል ይዋጋ ነበር። በሙሉ በምድረ በዳ በሚጓዙበት ጊዜ እግዚአብሔር እየተዋጋላቸው ነው እንጂ እነሱ ጥቂት ህዝቦች ናቸው፣ ኃይል የላቸው፣ ወታደር ትጥቅ ያን ያህል በዙሪያቸው ከነበሩት ኃይላት የበዙ አይደሉም። ግን እግዚአብሔር ይዋጋላቸው ስለነበር ነው በሰባት ትልልቅ ነገስታትን ጥለው ከነአንን የወረሱት። ዛሬም እኛ እግዚአብሔር የሚዋጋልን ህዝቦች ነን። ክርስቶስ አሸንፎ ረግጦ በአብ ቀኝ የተቀመጠልን ህዝቦች ነን። አሁን የምንዋጋው እኛ አይደለንም። ተዋግቶ ጌታ ኢየሱስ አሸንፎታል። በድላችን ላይ ነው ቆመን የምንዋጋው። ለማሸነፍ አይደለም የምንዋጋው። ዲያብሎስን ለመጣል አይደለም የምንዋጋው። ኦልሬዲ የወደቀ ነው፣ የተሸነፈ ነው። ይሄንን አውቀን ነው። ለዚህ ነው መሳሪያዎቹ የተሰጡን መሳሪያዎች ከአሁን በኋላ የምናያቸው በኤፌሶን 6 ከ10 እስከ 18 ድረስ ያሉት መሳሪያዎች አሉ። እነዚህ ስድስቱ ሰባት ናቸው። ስድስቱ በሙሉ ማጥቂያ አይደሉም፣ መከላከያ ናቸው፣ የምንለብሳቸው ናቸው። እነሱም የእግዚአብሔር የዕቃ ጦር ተብለዋል። ጌታ አሸንፎ ድል አድርጎ ሰጥቶናል እና እነዚህን የምንለብሳቸው የእግዚአብሔር ዕቃ ጦር ተብለው እንድንለብሳቸው ነው። አንድ ብቻ ነው ማጥቂያው፣ እሱም የእግዚአብሔር ቃል ሰይፍ የሚባል አለ ማጥቂያ ሆኖ የተሰጠን። ሌሎቹ በሙሉ እንድንለብሳቸው ነው። ስንለብሳቸው መሳሪያዎቹ የሚያመለክቱት ክርስቶስን ነው። በሌላ አነጋገር ክርስቶስን ልበሱት ነው። በቃ ክርስቶስ ይሁን፣ አእምሯችሁን የያዘው ክርስቶስ ይሁን፣ ልባችሁንም የገዛ ክርስቶስ ይሁን፣ ወገባችሁን የያዘ ክርስቶስ ይሁን፣ የቆማችሁበት ወንጌል ክርስቶስ ይሁን። ክርስቶስ 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 ሴንተር ሲያደርግ፣ ክርስቶስ ሲገን፣ ክርስቶስ በላያችሁ ላይ ታላቅ ሲሆን በቃ ሰይጣን የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ ስር ይቀጠቀጣል ነው። ምንም የምንዋጋው ጦርነት የለብንም። ጦርነታችንን አሸንፎ ኢየሱስ ክርስቶስ በአሸናፊነት ጨርሷል። ጭንቅላቱን የዲያብሎስን ጭንቅላት ቀጥቅጦ የእግዚአብሔር ልጅ ኢየሱስ በአብ ቀኝ ተቀምጧል። ከዚህ ክርስቲያን ማወቅ ያለበት ምንም አይነት ልንዋ እኛ አይደለንም። በውጊያ ያለብኝ እውነት ነው። ይዋጋል ሰይጣን ግን አሸናፊዎች ነን። የተሸነፈ ሰይጣን ነው የሚዋጋን። የተመታ ሰይጣን ነው፣ ጭንቅላቱ የተመታ ጭራው ብቻ የቀረ ይላሉ ሰይጣን ነው። ስለዚህ ውጊያ ምንድን ነው? አማኙ ስልጣን አለው? አዎ ስልጣን አለን። ጌታ ኢየሱስም ብሏል፣ በሰማይና በምድር ስልጣን ተሰጠኝ፣ ሂዱ ለእናንተ ስልጣኔን ለእናንተ ሰጥቻለሁ። ለምን? እባብና ጊንጡን ትረግጡ ዘንድ። እባብና ጊንጥ ማለት በየጫካው እየሄድን እባብና ጊንጥ ነው አይደለም፣ ዳቢሎስን ማለት ነው። ትረግጡት ዘንድ በጠላት ኃይል ላይ ሁሉ ስልጣንን ሰጠኋችሁ። የታሰሩትን ታስፈታላችሁ፣ የታመሙትን የሚያምኑት ነው የሚያምኑት እነዚህ ምልክቶች ይከተሏቸዋል ነው የሚለው። ስለዚህ ማነው ኤፌሶን 6 ከ10 እስከ 18 ድረስ የሚነግረን አለ መንፈሳዊ ውጊያ ሐዋርያ ጳውሎስ የሚያል በቀረውስ ብሎ ነው የሚጀምረው። በቀረውስ ወገኖች ወይ በጌታና በኃይሉ ችሎታ የበረታችሁ ነው። ዳሴት ስለ ጌታ ነው የሚናገረው። በጌታና በኃይሉ ችሎት፣ ጌታና ኃይሉ ችሎት ሁለት ነገር ነው የሚያሳየን። ከዚህ በክርስቶስ ክራይስት ማይንድ በክርስቶስ ኢየሱስ ፍጹምነትና በፍጹም ጌትነት ውስጣችሁ የሞላ ይሁን። ከዛ በኋላ ደግሞ በኃይሉ ችሎት በርቱ። ኃያል አምላክ ነው፣ ረግጦ በአብ ቀኝ የተቀመጠ አምላክ ነው ይልና የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ፣ ሽንገላ ነው እንዲቻላችሁ፣ የእግዚአብሔርን ዕቃ ጦር ሁሉ አንሱ አንጹ። መጋደላችን ከደምና ከስጋ ጋር አይደለምና ከዚህ አለቆችና ከስልጣናት ጋር ከዚህ ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፉ ሰራዊት ጋር ነው እንጂ። ስለዚህ ይላል በክፉ ቀን መቃወም ሁሉ ፈጽማችሁ ለመቆም እንድችሉ የእግዚአብሔርን ዕቃ ጦር ልበሱ። ቅድም አንሱ ነበር፣ አሁን ደግሞ ልበሱት። እንግዲህ ወገባችሁን በእውነት ታጠቁ፣ የጽድቅንን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ይቁሙ። በሁሉ ላይ ደግሞ ጨምራችሁ የሚንበለበለውን የክፉ ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በመጨረሻ በጸሎትና በልመና ሁሉ ሁልጊዜ ዘወትር በመንፈስ ጸልዩ ይላል። ምንድን ነው? እስቲ መሳሪያዎችን እንመልከታቸው። እንደሚሉት እሱ በእስር ቤት በኤፌሶን እስር ቤት ስለነበር ከፊቱ የሚጠብቀውን ወታደር እያየ ነው የጻፈው ይላሉ። ከጸጉር ከላይ ጀምሮ የለበሰውን ወታደሩ ስለዚህ ሲጀምር መዳን ራስ ቁር ይለናል። ከጭንቅላቱ ነው የጀመረው፣ ሄልሜት ማለት ነው። ያ ሄልሜት ወይም የመዳን ራስ ቁር የመዳን እርግጠኝነት ነው። የመዳናችን እርግጠኝነት ነው። የዳነው በክርስቶስ ኢየሱስ ባለቀ ስራ ነው። ያንን 100% እርግጠኛ ስንሆን ሄልሜቱ ጭንቅላታችን ላይ አለ። ቅድም ብለናል፣ እሱ በሀሳብ ነው የሚከሰው። ሰይጣን ሁልጊዜ አእምሯችን ነው መጀመሪያ መቆጣጠር የሚፈልገው። ሌላውን ነገር ከመግባቱ በፊት መጀመሪያ አእምሯችን ላይ ነው። ስለዚህ የመዳን ራስ ቁር ጭንቅላታችን ላይ መኖር አለበት። ያም በመዳናችን እርግጠኛ መሆን ማለት ነው። ምንም ሳንጠራጠር ክርስቶስ በሰራው ባለቀ ስራ መዳናችን እግዚአብሔር 100% ልጅ አድርጎ እንደተቀበለን አሁን ብንሞት ወደ ጌታ ጌታ ቢመጣ አሁን ወደ እኛ እንደሚመጣ ያለ ምንም ጥርጥር ማለት ነው። ያ የራስ ቁር ይባላል። ስለዚህ በዛ ሄልሜት ራሳችን ላይ ካለ እዚህ ሀገርም አሁን እኛ አሜሪካን ሀገር ልጆች ባይክ ሲነዱ፣ ስኩደር፣ የትኛውም ነገር ሲነዱ በራሳቸው ላይ ሄልሜት መደረግ አለበት። ያለበለዚያ ወድቀው አክሲድ አንድ ነገር ከተፈጠረ ቤተሰቡን ነው ኔግሌክሽን ይባላል፣ ያለ ጥንቃቄ ጎደለው ልጆችን እንደዚህ በማድረግ ተብሎ ክስ አለው። ስለዚህ ልጆች ሁልጊዜ ለደሞም እውነት ነው ጭንቅላት ዋና ነገር ስለሆነ ሌላው ነገር ተመቶ ጭንቅላት ቢመታ ሰው ሌላው ነገር ተመቶ መኖር ይችላል። ጭንቅላት ግን ከተመታ ትልቅ ችግር ነው። ስለዚህ ጭንቅላታችን ነው ዋናው፣ አእምሯችን ነው ዋናው፣ ውስጣችን ነፍሳችን ያለው እግዚአብሔርን የምናስተናግድበት ቦታ አእምሯችን ነው። ስለዚህ እዛ ቦታ ላይ የመዳን እርግጠኝነት፣ ያለቀ ስራ እርግጠኝነት ያስፈልጋል ነው የሚለው። ሌላ ሁለተኛው ጥሩር የሚባል አለ፣ ደረትን የሚሸፍን የጽድቅ ጥሩር ተብሏል። የመዳን እርግጠኝነታችን በክርስቶስ ነው። ጽድቃችን ክርስቶስ ነው። በጽድቅን ስጦታ አድርጎ የሰጠን ክርስቶስ ነው። ስለዚህ በእኛ ጽድቅ አይደለም የዳን ነው። የዳን ነው በክርስቶስ ኢየሱስ ባለቀ ጽድቅ ነው። እሱ ጻድቅ ሆኖ እኛ ኃጢአተኛ የሆነውን የእኛን ኃጢአት ወስዶ ኃጢአት በመሆን የእሱን ጽድቅ ስለሰጠን ነው። ስለዚህ ልባችን በእሱ በክርስቶስ ሁሉ ነገር ልብሱ ክርስቶስ ነው ማለት ነው። ልባችን በዚህ ጽድቅ መጠበቅ አለበት። እሺ፣ ልብ ውስጥ የህይወት መውጫ ከዛ ነው። አጥብቀ ልብህን ጠብቅ ይላል ምሳሌ ላይ። የህይወት መውጫ ልብ ውስጥ ነው። ያንን ልባችንን ያጸደቀ ያነጻ እሱ ነው፣ ክርስቶስ ነው። ስለዚህ ስለ ጽድቅ ስናስብ ሁልጊዜ ክርስቶስን ነው ማሰብ ያለብን። ሌላ የእውነት ቀበቶ የሚል አለ። ወገባችሁን በእውነት ቀበቶ ታጥቃችሁ። እውነት ክርስቶስ ራሱ በጸጋና በእውነት ነው የተገለጠው። ሁልጊዜ ጸጋ ያለ እውነት አይሰራም። እውነት የእግዚአብሔር ቃል ነው። ሁልጊዜ እውነት ወገባችንን ጥብቅ አድርጎ የሚይዘው እንደዚህ አሁን በሐሰተኛ ትምህርት በሚመጣ ነገር ወዲያ እንዳንል ጥብቅ አድርጎ የሚይዘን ቀበቶ እውነት ይባላል። ስለዚህ ወገባችሁን በዚህ በእውነት ቀበቶ ታጠቁት። ክርስቶስ ራሱ ብሏል፣ እኔ እውነት ህይወት መንገድ ነኝ ብሏል። በኢየሱስ ክርስቶስ ሁሉ ክርስቶስ ነው፣ ልብሱ ሁሉ ክርስቶስ ነው። የእግዚአብሔር ቃጦር መጀመሪያም የተባለው የእግዚአብሔር ቃጦር ክርስቶስ ነው። ሌላው ጫማ፣ ሰይፍን አውቄ ነው ያለፍኩት በኋላ መጣበታለሁ ጫማ ነው። የሰላም ወንጌል ይባላል። ያ ጫማ ደግሞ አመቼስ እግሮቻቸው ሰላምን የሚያወሩ እንዴት የደመቁ ናቸው ይላል። ሰላም ወንጌል፣ ወንጌል ላይ ነው መጫማት ያለብን። ቃሉ ላይ ነው የምንቆመው። መቆሚያችን ምን የተመሰረተ ነው? በቃሉ ነው፣ በወንጌሉ ላይ ነው። ስለዚህ ያ ወንጌል ጫማ እግራችን ላይ መሆን አለበት። የሰላም ወንጌል አህዛብንም አይሁድንም እኩል አድርጎ ሰላም ብሎ ሰብኮ ያስታረቀ የሰላም ወንጌል ለሌሎች የምንናገረው ክርስቶስ ኢየሱስ ያድናል የምንለው ያ የሰላም ወንጌል፣ እዛ የሰላም ወንጌል ላይ እግሮቻችን ተጫምተው እንዲቆሙ ነው። ሌላው ሰይፍ አለ፣ የመንፈስ ሰይፍ ይባላል። በእጆቻችን በግራ እጃችን የምንይዘው አለ፣ ጋሻ፣ የዘለልኩት ጋሻ አለ። ይሄ ጋሻ የእምነት ጋሻ ተብሏል። ባለፈው እምነትን ስንማር አይተነዋል። የእምነት ጋሻ በግራ እጁ ይዛል ማለት ነው። ይሄ ወታደር በቀኙ ሰይፍ ይይዛል። ጋሻው የእንደኛ አይነት የሰርክል አይደለም። የሮማውያን አራት ልክ እንደ ሬክታንግል ነው እና ከጸጉሩ አንስቶ እስከ ጥፍሩ ድረስ ረዥም ነው። ስለዚህ በሙሉ ሰውነቱን ነው የሚከላከልለት። ማንኛውም ከውጭ የሚወረወር በቀስት ላይ እንግዲህ እሳት አድርገው ነው የሚወረውሉት፣ ፍላጻ ይባላል። ያንን በሚወረውርበት ጊዜ ጠላት ኢሚዲየትሊ ይሄ ወታደሩ ያንን ጋሻ መያዝ አለበት። ጋሻው የእምነት ጋሻ ይባላል። ያንን የተወረወረ ፈላጻ የምናጠፋበት እምነት ነው። በእምነት ጋሻ ነው። ማንን ነው የምናምነው? ክርስቶስ በሰራው ስራ እግዚአብሔርን ነው የምናምነው። ባለቀ ስራ እግዚአብሔር አምላካችን ነው፣ የሚወደን አምላካችን ነው። ከዛ የመንፈስ ሰይፍ የሚባል አለ፣ የእግዚአብሔር ቃል። ይሄ ብቻ ነው ማጥቂያችን፣ ሁሉን መከላከያ ነው። እኛ አይደለንማ ጠላት ነው። እኛ ሰላማዊ ሰዎች ነን። ሰላም ዘርተን ሰላም ነው የምናጭነው። እሱ ስራው ስለሆነ ነው፣ የክፋት ምንጭ ስለሆነ ነው። ስለዚህ በእግዚአብሔር ቃል ነው ዲያብሎስን የምናሸንፈው። ያ ሰይፍ ነው የሚበላው። ክርስቶስም ይሄን አድርጎ አሳይቶናል። ተብሎ ተጽፏል፣ ተብሎ ተጽፏል እያለ በቃሉ ሁልጊዜ በቃሉ ነው የምናሸንፈው እንጂ ክፉ ነገሮችን ካፋችን ስላወጣን ስለረገም ነው ሰይጣን የትም አይሄድም። ይሄን ማወቅ አለብን። የማንኛውም ምን አባክ የት አባክ እያልን ብንለው እሱ ተደስቶ እንደውም አጠገባችን ነው የሚሽከረከረው። የሚያሸንፈውና እሱን ሊቆርጠው የሚችል የእግዚአብሔር ቃል ነው። ካፋችን የሚወጣው የእግዚአብሔር ቃል ነው እሱን የሚቆርጠው። መንፈስንም የእግዚአብሔር ቃል መንፈስም ህይወትም ነው። እኛንም ያጸዳናል፣ እኛንም ፕሮቴክት ያደርገናል። ቃሉን በምንጠቅስበት ጊዜ እምነታችን ይጨምራል። እሱን ደግሞ ይቆርጠዋል፣ እሱን ያሳድደዋል። ከዚህ ውጊያችን ማወቅ ያለብን ከስጋና ከደም ጋር አይደለም። ውጊያን ከሰው ጋር ማያያዝ አስፈልገንም። ከጀርባው የሚሰለጥን አጋንንት ስላለ ከሰው ጋር ከግለሰብ ጋር እንድናረግ ነው የሚፈልገው፣ ከስጋ ጋር እንድናረግ ግን አይደለም። ውጊያችን መንፈሳዊ ነው። ውጊያችን ከነዚህ ከስጋና ከደም ጋር አይደለም። በመጨረሻው ውጊያው መንፈሳዊ ስለሆነ በጸሎትና በልመና ሁልጊዜ ዘወትር መጸለይ ያስፈልጋል። ለዚህ ነው ጸሎት የሚያስፈልጋል። ዘወትር ማለት ነው ልመና አለበት፣ ምስጋና አለበት። ዘወትር በመንፈስ በተለይ ውጊያ ውስጥ ነኝ ያለ ሰው አብዝቶ መጸለይ ነው። በቃ እንዳወቀ ውጊያ ላይ መሆኑን ያወቀ የተረዳ ሰው ወደ እግዚአብሔር ነው መቅረብ ያለበት። ለምን? ዲያብሎስን ተቃውሙት ከእናንተ ይሸሻል፣ እናንተ ወደ እግዚአብሔር ቀረቡ፣ እግዚአብሔር ወደ እናንተ ይቀርባል ተብሏል። ከእግዚአብሔር አይደለም የሚሸሸው። በቃ ከቤተ ክርስቲያን ልቅር ምን ያደርጋል አይደለም። እንደውም አብዝተን ወደ እግዚአብሔር ነው እንጂ የምንጠጋው፣ የምናሸንፍበት ያ መንገድ ስለሆነ አንደኛ ዮሐንስ ምዕራፍ 4:1 ላይ ሰይጣንን ተቃውሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቅርቡ፣ እግዚአብሔር ወደ እናንተ ይቀርባል ተብለናል። ስለዚህ ሰይጣንን ሁልጊዜ መቃወም ነው ስራውም መቃወም ነው ስራችን። ሮሜ 16:20 ላይም እንደዚህ ይላል፣ የሰላም አምላክ ሰይጣንን ከእግራችሁ ስር ፈጥኖ ይቀጠቅጠዋል። እግዚአብሔር ራሱ ፈጥኖ ይቀጠቅጠዋል። አማኙ ስልጣኑን የሚለማመድበት መንገድ፣ አማኙ ስልጣኑን እንዴት ነው የሚለማመደው? የመጀመሪያ በኢየሱስ ክርስቶስ ስም ነው የሚለማመደው። አጋንንት በፈለጋችሁት ቅዱሳን የመላእክት ስም ብትጠሩለት ፍንክች አይልም። የኢየሱስ ክርስቶስ ስም ነው የሚቀጠቅጠው። ለምን? ለኢየሱስ ክርስቶስ ይሄ ስልጣን ስለተሰጠ። በፊልጵስዩስ ምዕራፍ 2:9 ላይ እንደሱ ይለናል፣ ክርስቶስ ከአብ ጋር መተካከልን እንደሚገባ ነገር ሳይቆጥር ስልጣኑን ጥሎ ወርዷል፣ ወደዚህ ምድር ሰው ሆኖ መጥቷል። አምላክ ሰው ሆነ ብላ ከአብ ጋር መተካከልን እንደሚገባ ነገር ሳይቆጥር ማለት ነው። ያን በማድረጉ ምክንያት ስለዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለ ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ስለዚህ አማኙ ስልጣኑ መለማመድ አለበት በኢየሱስ ክርስቶስ ስም። ይሄ ስም ኖት ኦንሊ ለሰይጣን፣ ለሁሉ ነገር፣ ለበሽታ፣ ለረሃብ፣ ለችግር፣ ለማንኛውም የኢየሱስ ክርስቶስ ስም መድኃኒት ነው። ስሙ መድኃኒት ነው። በክርስቶስ ኢየሱስ ስም ስልጣኑ በሰማይና በምድር ተሰጥቶታል ለክርስቶስ። ስለዚህ እኛ በማንም ስም አይደለም የምንለማመደው። የፈለጋችሁትን ስም ብትጠሩለት ነቅነቅ አያደርገውም። የሚፈራው ስምም የለም። ከምድር በታች የሚፈራው ስም፣ ከሰማይ በታች የሚፈራው ስም የኢየሱስ ክርስቶስን ስም ነው። እሱ ቀጥቅጦት ጭንቅላቱን ቀጥቅጦ በአብ ቀኝ ስለተቀመጠ አዋርዶታል። ራቁቱን አድርጎ አዙሮ አሳይቶታል። ስለዚህ የኢየሱስ ክርስቶስን ስም በመጥራት መለማመድ አለበት። አማኙ መፍራት የለበትም። የኢየሱስን ስም ደፍሮ መጥራት አለበት። ለዚህ ነው ኤፌሶን 1:20 ላይ ክርስቶስ ከሙታን ሲነሳ ካለቅነትና ከስልጣን ከኃይልም ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ታይቷል። ይሄ ስም ኃያል ስም ነው። ሰማይና ምድር የሚነጋገሩበት ስም ነው። ሰይጣን አሁን እንኳን የክርስቶስ ስም ሲጠራ እዚህ ጋር መድረስ አይችልም። ስለዚህ ደፍረን እንዳንጠራ ነው ሁልጊዜ የሚዋጋው። ክርስቶስን ነው ከአእምሯችን ካፋችን ለማውጣት የሚፈልገው። ለዚህ ነው በተለያየ አሁን እስቲ ተመልከቱ፣ ማንኛውም ትምህርቶች ምንም እስቲ እግዚአብሔርን የሚነካ ነገር የለም። አንድ እግዚአብሔር አለ፣ ሁሉም እግዚአብሔር እግዚአብሔር ይላል። ክርስቶስ ላይ ሲመጣ አለ ችግር፣ አንዳንዶቹ ሳያረጉታል፣ አንዳንዶቹ ማአት ችግር ያለው ክርስቶስ ላይ። ለምን? ይሄ ስም እሱ ነዋ አጋንንትን የሚቀጠቀጠው። ኢየሱስ ክርስቶስ ነው አጋንንትን የሚቀጠቀጠው። ስሙ ነው ስልጣን ያለው፣ ኃያል አምላክ ነው። ስለዚህ አማኝ ምን ለማመድ አለበት? የኢየሱስን ስም፣ የኢየሱስ ክርስቶስን ስም መጥራት ያስፈልጋል። በኢየሱስ ስም እያልን መለማመድ አለብን። ሮሜ 10:13 ላይም እንደዚህ አለ፣ የጌታን ስም የሚጠራ ሁሉ ይድናል ይላል። የጌታ ኢየሱስ ክርስቶስን ስም የሚጠራ ሁሉ፣ ሁሉ የሚለው ሁሉ ነው፣ ይድናል። ከምንም ነገር ይድናል። እንደውም ዳዊት ይገርመኛል፣ በመዝሙር 118:10 ላይ መዝሙረ ዳዊት 118:10 እንደዚህ ይላል ዳዊት እንኳን፣ ህዝብ ሁሉ ከበቡኝ፣ አህዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማርን እንደሚከብ ከበቡኝ፣ እሳት በእሾህ ውስጥ እንደሚነድ ነደዱ፣ በእግዚአብሔር ስም አሸነፍኳቸው። ታውቃላችሁ እሾክ ውስጥ እሳት፣ እኔ አይ ሪሜምበር እንትን ካምፋየር ዱሮ ስንሄድ በኳየር ኢትዮጵያ ሆኜ ሾክ ያለው እንትን አምጥተው ሲከቱ ጣጣጣጣጣ ምንም ጊዜ አይቆይም፣ በቃ ጊዜ አይፈጅበትም። እሾኩ ያለው እንጨት ይንጣጣል፣ በቃ ዝም ብሎ ነው የሚንጣጣ፣ ቶሎ ነው ነዶ የሚያልቀው። ምን እንደሚል ታውቃላችሁ? እንደዛ ከበቡኝ፣ ግን እንደ እሳት ውስጥ እንደ ገባ እሾክ ተንጣጥተው አለቁ ነው የሚለው። በእግዚአብሔር ስም አሸነፍኳቸው። ማርን ንብ እንደሚከብ ከበቡኝ። እሺ መውጫ የለም እኮ ነበር፣ ከበቡኝ ነበር። ነገር ግን አለ በእግዚአብሔር ስም ግን እኔ ያሸነፍኳቸው። የእግዚአብሔር ስም የጸና ግንብ ነው ይላል ምሳሌ 18 ላይ 18:10 ላይ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ። የእግዚአብሔር ስም የጸና ግንብ ነው። ሴ በእግዚአብሔር ስም መጡ አለ፣ ከበቡኝ አሸነፍኳቸው አለ። በቃ ወየው ብዬ ነበር አለ፣ ነገር ግን በእግዚአብሔር ስም ተበተኑ አለ። በቃ እንደዚህ በአንድ ሆነው መጡ ይላል። ሌላ ቦታ ላይ በሰባት መንገድ ደግሞ ተበተኑ ይላል። ይሄ የኢየሱስ ክርስቶስ ስም ታላቅና ኃያል ስም ነው። ከስም ከስልጣናት በላይ ያለ ስም ነው። ገና ብዙ አልተጠቀምንበትም። የእሱን ኃያል ስም ይዘን ታውቃላችሁ፣ ኃይል ይዘን በውስጣችን ኃይል እያለ ግን ኃይል እንደሌለው ደካማ ሰው ነው የምንመላለሰው። ትልቅ ኃይል በኛ ውስጥ አለ። ትልቅ ጌታ በኛ ውስጥ አለ። ሌላው በእግዚአብሔር ቃል ማሸነፊያ መንገዳችን የእግዚአብሔር ቃል ይባላል። እሱም ያው ኢየሱስ እኮ ነው። በሌላ አነጋገር ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ያለው ቃል እግዚአብሔር ነው፣ ኢየሱስ ነው። ግን የእግዚአብሔር ቃል ይሄ በእጃችሁ ያለው 66ቱ መጽሐፍ፣ እሱ የእግዚአብሔር ቃል በኤፌሶን 6:17 ቀድም ያየ ነው። መንፈስን ሰይፍ የያዙ እሱም የእግዚአብሔር ቃል ነው። ሰይፍ ነው ነው የሚለን እኮ አያችሁ፣ የያዛችሁት ይሄ ቃል ሰይፍ ነው፣ ይቆርጣል። እናንተ እንደምታዩት ወረቀት ላይ እና ሌላ ነገር ላይ ሆኖ አይደለም፣ ሰይፍ ነው። እስቲ ጥራው፣ እስቲ አውጣ ካፍ። አዎ አይኖች ስላላዩ ነው። ያንን እኮ ኤልሳ አምላኮ እግዚአብሔር ያለ እባክህ የዚህን ሰውዬ አይን ክፈትለት፣ እባክህ ክፈትለት። ምክንያቱም የከበቡት በትልቅ ኃይላት ተከቦ እሱ ያያል። ጋያዝ አያይ፣ ጋያዝ የሚያዩ የሶርያን ሰራዊት ነው የሚያዩ አይኖቹ የሚያዩት። ታዲያ ምንም ሊያደርግለት አልቻለም። እሱ አይኑን ሊከፍታል፣ ግን እግዚአብሔርን ለመነ፣ እባክህ ክፈትለት፣ ለትንሽ ደቂቃ ክፈትለት ይህን ሰው ይኸው፣ እባክህን። እኛ አይኖቻችን ተከፍተው የእግዚአብሔርን ቃል ስንጠራ ስንቱ እንደሚወድቅ በዚህ በዙሪያችን ሺ በቀኛችን 10 ሺ እንደሚዘረር ብናይ አሜዚንግ አለም እንዴ! ስሜን አውቋልና ጋርደዋለሁ እኮ ነው የሚለው። ይጠራኛል፣ መልስለታለሁ። ስሜን ይህን ስሜን ስላወቀው በቃ እግዚአብሔር እንደ ስሙ የሆነ አምላክ ነው። ወደፊት ስላሴ ላይ እናየዋለን። ስላሴ ትምህርት ላይ እንደ ስሙ የሚሰራ አምላክ ነው። ስሙ ታላቅ ነው። ስለዚህ በእግዚአብሔር ቃል ማሸነፍ እንችላለን የዲያብሎስን ስራ። ዕብራውያን 4:12 እንደዚህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስን መንፈስን ጅማትን አጥንትን እስኪለይ ድረስ ይወጋል፣ የልብን ሀሳብና ስሜት ይመረምራል። እስቲ ማን ነው ይሄንን የሚያደርግ? ጅማት አጥንት ቅልጥም ውስጥ ገብቶ የልብን ሀሳብና ስሜት የሚመረምር ማን ነው? እስቲ ማን ነው? እስቲ በዚህ ምድር ላይ ማንም። የእግዚአብሔር ቃል ግን አለ። የእግዚአብሔር ቃል ይችላል። ይመረምራል። ሰው የማያየውን ያያል። ሰው የማይሰማውን ይሰማል። የእግዚአብሔር ቃል ለዚህ ነው በሙላት ይኖርባችሁ። ዲያብሎስን ልናሸንፈው ስጋን ይሄንን ዓለም አሸንፈን ድል ያለው ህይወት ለመኖር የእግዚአብሔር ቃል በሙላት የእግዚአብሔር ቃል ነው። ጌታ ኢየሱስም ከዲያብሎስ በተፈተነ ጊዜ አሳይቶናል። ሌላ አይደለም ያደረገው፣ ተብሎ ተጽፏል ነው ያለው። ዲያብሎስን በዛ ነው የቆረጠው። ዲያብሎስም ተብሎ ተጽፏል ሲለው ተብሎ ተጽፏል ማለት ጀመረ። እሱም እኮ ያውቃል። እንደውም እኛ ማናቀውን ያህል የእግዚአብሔር ቃል እሱ ሳያውቅ አይቀር። በማቴዎስ 4:1-10 ላይ የእግዚአብሔር ልጅ ከሆን ካለው እነዚህን ድንጋዮች እንጀራ እስቲ ይሁኑ በላለው። ከዛ እኮ በፊት ጌታ ሲጠመቅ መንፈስ ቅዱስ እግዚአብሔር አብ ከሰማይ ተከፍቶ የምወደው ልጄ ይሄ እሱ ነው እርሱን ስሙት ተብሏል። የእግዚአብሔር ልጅ ብቻ እኮ አይደለም የሚወደው ደግሞ የምወደው ተብሏል። እሷን ሁሉ ስድ አይፈልግም። ሰይጣን ደግሞ ይችንም እንዲሰማ አይፈልግም። መወደዳችንንማ እንድናቅ አይፈልግም። በቃ እንዲሁ የእግዚአብሔር ልጅ ከሆንክ እስቲ ይሄንን ድንጋይ ዳቦ አድርገው አለው። ጌታ ኢየሱስ ግን ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። አዎ ይህንን ሲለው እንደገና ምን አለ? ኦኬ መላእክቱን ስለ አንተ ያዛልና እግርህ በድንጋይ ከቶ እንዳይሰናከል በእጆቻቸው ያነሳሃል ተብሎ ተጽፏል። ስለዚህ ከዚህ ተራራ ላይ እስቲ ውደቅ አለው። ናው ግን ጌታ ምን አለ? ጌታ አምላክህን አትፈታተነው ተብሎ ተጽፏል። እውነት ነው። እዛ ላይ የሚለው በመንገድ ነው የሚለው እንጂ ከተራራ ላይ ብትወድቅ ወይ ራስህን ሶሳይድ ብታረግ አይደለም የሚለው ቃሉ። አያጁ ሰይጣን ሁልጊዜ እንደሱ ነው። ትንሽ እውነት ብዙ ውሸት ይዞ ነው የሚመጣው። ቃሉ የሚለው በመንገድ ስትሰናከል፣ ስንሄድ ማለት ነው። ስንሄድ ወቅት ስናረግ ድንጋይ ብትሰናከል፣ በመሰናከል ኑሮ ላይ ህይወት ላይ ማለት ነው ቢሆን መላእክቶቹ እጆቻቸውን ዘርግተው ያነሱሃል እንጂ ሂድና ከተራራ ላይ ተፈጥፈጥ አነሳሃለሁ አይደለም። ማንም እግዚአብሔርን እንደዚህ አይነት እንዲፈታተነው እግዚአብሔርም አይፈልግም። ለዚህ ነው ጌታ አምላክን አትፈታተን ተብሎ ተጽፏል። እውነት ነው። እንደሱ እክል ገጥሞኝ በወድቅ ያነሳኛል፣ ግን አውቄ ታደነኝ ወል አታደነኝ ብዬ በወድቅ እግዚአብሔርን ነው የምፈታተነው። አያችሁ፣ ከዛ ወድቀ ስገድልኝ የመጨረሻ። ሁልጊዜ ሰይጣን በሶስት ነገሮች ነው የሚፈትነው፣ በገንዘብ ሀብት እና ስልጣን እና ፌም ዝነኝነት። እነዚህ ሶስት እዚህ ጋር ምናያቸው ሶስት ቤት ጌታ ኢየሱስ ያለፋቸው፣ ዛሬ ብዙ ሰዎች የማያልፏቸው፣ የዓለም ሕዝብ ሁሉ እየሰገደለት የሚኖርበት ገንዘብ፣ ስልጣን፣ ፌም ነው። ስልጣን እነዚህን ሶስት ነገሮች እሰጥሃለሁ ነው የሚለው። ወድቀህ ብትሰግድልኝ ነው የሰገዱለት እንዲሰግዱ የሚያገኙት ተብሎ ተጽፏል። ያልተጻፈ አይደለም፣ ተብሎ ስለተጻፈ ይሄንን እኔ አላደርግም፣ አንተ ሰይጣን ዞር በል። ይሄ ነው የሰይጣን ሀሳብ አንስተውም የሚለው። ሌላው በክርስቶስ ኢየሱስ ደም፣ የኢየሱስ ክርስቶስ ደም ትልቁ መሳሪያችን ነው። እኛ የነጻንበት ሌሎችም የሚነጹበት መስቀል ላይ የፈሰሰው ደም ትልቅ መሳሪያ ነው ለእኛ። ብዙ ጊዜ በኃጢአተኝነት ህሊና ሲያወናብደን፣ ቅድም እንዳልነው አእምሯችንን መንፈሳችንን ሲያስጨንቅ፣ አንተ ማትረባ አንቺ ማትረቢ፣ አሁንም ነግሬሻለሁ አንቺ መቼም ቢሆን ሰው አትሆኝም፣ ይኸው ይሄን አረግሽ፣ በዚህ ገባሽ፣ በዚህ ወጣሽ እያለ የኃጢአት ክስ ዶሴውን ዘርግቶ ሲመጣ የዕዳ ጽሕፈት በመስቀል ላይ ተደምስሷል። የዕዳችን ጽሕፈት ኢየሱስ ክርስቶስ በመስቀል ላይ ደምስሶታል። ይሄን ማወቅ አለብን። በኃጢአት እንድንኖር እኮ አይደለም እሱማ። ለምን ክርስቶስ ሞተ? በኃጢአት እንድንኖር አይደለም ክርስቶስ ኢየሱስ የሞተልን፣ ግን በኃጢአት ላይ ያለውን ኃይል አንስቶልናል። በጽድቅ እንድንኖር እሱን መስለን እንድንኖር በውስጣችን ተዘርቷል። ጽድቅ የማይሞት ዘር በውስጣችን ተዘርቷል። ስለዚህ በዚህ ጊዜ አማኙ ይሄንን በማወቅ መወናበድ የለበትም። ራሱን መጨቆን የለበትም። ልክ ነው ማረባ ነኝ ብሎ ራሱን ከእግዚአብሔር ማራቅ የለበትም። ቀደምም እንዳልነው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ከኃጢአት ሁሉ ያነጻል። የፈሰሰ ደም ላለፈው፣ ለዛሬ፣ ለወደፊት የፈሰሰ ደም አለ። ቀጥ ብለን ብንወድቅ እንነሳለን። አራግፈን ብድግ ብለን እንደገና መቀጠል ነው ያለብን። ኖ ተርኒንግ ባክ፣ ወደ ኋላ መመለስ የለም። ክርስትና ህይወት ለዚህ ነው። መሳሪያዎቹን ተመልከቷቸው። ከፊት የሚለበሱ ናቸው። ከኋላ አንድም መሳሪያ የለም የሚለበስ። ለምን? ወደ ኋላ መመለስ ስለማይቻል። የለም፣ ከክርስትና ህይወት ወደ ኋላ መመለስ የለም። ወደፊት ነው የሚኬደው። ስንደክም ልንቆም እንችላለን። ዳዴ ልንል እንችላለን። ቁጭ ልንል እንችላለን። ነገር ግን ቀስ ብለን ተነስተን እንደገና ወክ ማድረግ አለብን፣ አይቀርም። ለዚህ ከኋላ ምንም አይነት ልብስ አልተሰጠንም። ወደፊት ነው የምንለው ሁልጊዜ ከዳኝ። ምክንያቱም አዳኛችን ኢየሱስ ክርስቶስ የሃይማኖታችን ጀማሪና ፈጻሚ የሆነው ኢየሱስ ከፊታችን እያየን እሱ አሸንፎ ድል ነስቶ በአብቀኝ ስለተቀመጠና ስላስቀመጠን ኖ ተርኒንግ ባክ፣ ወደ ኋላ የምንመለስበት ምንም መንገድ የለ። ያለቀ ነው፣ ድሉ አልቋል፣ ተሸንፏል ዳቢሎስ። እኛ ግን ቀስ እያልን ማዝገም አለብን። ድሮ መናኙ ጉዞ የሚባል አንድ እንትን ነበር። ያ መጓዝ አለብን፣ የተነሳንም እየወደቅን መነሳትና መጓዝ አለብን። እያራገፍን ሼክ እያረግን እያራገፍን እንደገና መንገዳችን መቀጠል አለብን። እዚህ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ዕብራውያን ደስ የሚለኛን ጥቅሳለ ዕብራውያን 9:13 ላይ የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውና እግዚአብሔር ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆናል ይላል። የኮርማዎችና የፍየሎች ደም እንኳን እሱ እንኳን ተረጭቶ የሚያነጻ ከሆነ እንግዲያው ሕያውና ክቡር የሆነው የክርስቶስ ኢየሱስ ደም በዘላለም መንፈስ የቀደሰን እንዴት የሞተ ስራችን እንዴት አያነጻም ነው የሚለው። የሞተ ስራ ህሊናችን ያነጻል። ምንም ለሰይጣን እድልና ፋታ መስጠት የለብንም። ለዚህ ነው ብዙውን ክርስቲያን ወደ ባክስ ላይደር ይባላል ወደ ኋላ እንዲመለሱ የሚያደርጋቸው ይሄንን በማድረግ ነው ዳቢሎስ። ምክንያቱም ህዝብ እውቀት ከማጣት ይጠፋልና ሆሴ 4:6 ላይ ህዝቤ እውቀት ከማጣት ይልቅ ጠፍተዋል፣ እውቀት በማጣት የተነሳ ጠፍተዋልና ይላል። የእግዚአብሔርን ቃል ካለማወቅ ከጌታ የጌታን ሀሳብ ካለመረዳት፣ የእግዚአብሔር ቃል የጌታ ሀሳብ ማለት ነው። ምንድን ነው ማምነው? ምናምነው መንፈስ ቅዱስ የእግዚአብሔር ቃል ነው። መንፈስ ቅዱስ ደራሲው፣ ቅዱሳን ሰዎች ተነድተው በመንፈስ ቅዱስ የጻፉት እዚህ በእጃችንና በአፋችን ሆኖ ተቀምጦልናል። ማን ወደ ሰማይ ወጥቶ ያወጣልኛል እንዳንል፣ ማን ወደ ምድር ወርዶ ወደ ሲኦል ገብቶ ያመጣልኛል እንዳንል በእጅና በአፋችን ላይ ይኸው ተቀምጧል። ስለዚህ ያ የእግዚአብሔር ቃል አለ። ዳቢሎስን የምናሸንፍበት የእግዚአብሔር ስም ብሩክ ይሆን። የሚቀጥለው ኔክስት ዊክ እግዚአብሔር ቢፈቅድ ስንገናኝ ስድስተኛ የአማኝ ህብረት በሚል የአማኞች ህብረት፣ እሱ ትልቅ ነገር ነው። የአማኝ ህብረት ለክርስቲያን በጣም ያስፈልገዋል። አንድ ለዳነ ሰው በክርስቶስ ኢየሱስ ለዳነ ሰው የአማኞች ህብረት ያስፈልገዋል እና እሱም እንዴት በአማኝ ህብረት ውስጥ እንደሚኖር ከሌሎች ጋር እንዴት ተስማምቶ እንደገና የአማኞች ህብረት የሚለውን ኔክስት ዊክ እናያለን። የጌታ ስም ብሩክ ይሆን። ጌታን እናመሰግነዋለን ተዋክቶ ያሸነፈልንን ድል ነስቶ በድል እንድንኖር ያደረገን እግዚአብሔር ስሙ የተባረከ ይሁን። ሁላችንም የድል ልጆች ነን። የምንዋጋው በድላችን ላይ ሆነን ነው። ከአሸናፊዎች የሚበልጥ ከአሸናፊዎች እንበልጣለን። ለዚህ ነው ከአሸናፊዎች እንበልጣለን ያለው ሐዋርያው። ምክንያቱም በድላችን ላይ ሆነን ስለምንዋጋ ከዚህ በኋላ የሚቃወመን የለም፣ ማንም የሚቃወመን የለም። በአሸናፊዎች የምንበልጥ ነን። ይህንን ልጅነት የሰጠን ይህንን ድል የሰጠን ጌታ ኢየሱስ ነው። ይህ ጌታ ኢየሱስ ክርስቶስ ስሙ ብሩክ ይሁን። ወዳጆች፣ ወንድሞቼ፣ እህቶቼ ዛሬ በዚህ የሚከሳችሁ አረባም እኔ ዋጋ የለኝም እንደዚህ የምንል ሰዎች ብንኖር በውስጣችን ኖ ክርስቶስ ኢየሱስ የሞተልን ለእኛ ነው። የሞተልሽ ላንቺ ነው። የሞተልህ ለአንተ ነው። የምትረባ እንድትሆን የዘላለም ህይወት ነው የሰጠህ። ስለዚህ ልቁኑ ዛሬ ብድግ በልና እንደገና መንገድህን ቀጥል። ከወደክበት ተነስ። የደከማችሁ ሰዎች በተለያየ መንገድ ህይወታችሁ ደክሞ ያላችሁ ሰዎች ብትኖሩ ዛሬ በመንፈስ ቅዱስ ኃይል እንድትቀሰቀሱ ያስፈልጋል። ተነሱ፣ አይዟችሁ፣ በርቱ። እጃችሁን የያዘው እሱ ነው። ጌታ እንዳለ በዮሐንስ ወንጌል ምዕራፍ 10:27 ላይ በጎቼ ድምጼን ይሰማሉ እኔም እያንዳንዳቸውን በስማቸው ጠራቸዋለሁ። የሰጠኝ አባቴ ከሁሉ ይበልጣ ማንም ከበጎቼን ከእጄ የሚያወጣ የለም ብሏል። ሲህ በኢየሱስ ክርስቶስ እጅ ውስጥ ነው ያለ ነው። ማንም ደፍሮ ከዛ እጅ የሚያወጣን የለም። እሱ እረኛችን ነው። እሱ ያሰማራናል። እሱ ይመግበናል። እሱ ነው ስለኛ የሚቆመው። እሱ ነው ጌታችን። እሱ ነው ባለቤቱ። የእኛ ባለቤት እሱ ነው። ስለዚህ እንድንነሳ ጠይቃለሁ። ደግሞ ዝም ብላችሁ ድንገት የገባችሁ ሰዎች ብትኖሩ ስለ ክርስቶስ ምንድን ነው የሚያወሩት ብላችሁ ያልገባችሁ ብትኖሩ አንድ ነገር ነግራችኋለሁ። ይህ ዓለም በሰይጣን በክፉ የተያዘ ዓለም ውስጥ ነው ያለ ነው። አንድ ቀን ፍጻሜ ያለው ከዚሁ ከዳቢሎስ ጋር አብሮ ፍጻሜ ያለው ሰይጣን ሊገል ሊያርድ ሊያጠፋ ነው የመጣው። ኢየሱስ ክርስቶስ ግን ህይወት እንዲሆንልን ነው የመጣው። ስለዚህ ይህንን ጌታ እንድትቀበሉ ጋብዛችኋለሁ። ኢየሱስ ክርስቶስ እንድትቀበሉ ጋብዛችኋለሁ። የነፍሳችሁ እረኛ አድርጉት። የነፍሳችሁ ጌታ አድርጉት። ዝም ብላችሁ ጊዜያችሁን አታጥፉ። ክርስትና ህይወት ሃይማኖት መለወጥ ወይም የሃይማኖት ክፍል ብቻ አድርጋችሁ አታስቡ። የክርስትና ህይወት ህይወት ነው። የህይወት ለውጥ ነው። የህይወት አቅጣጫ ነው የሚለውጠው። ጌታ ነው በውስጣችን ገብቶ ማንነታችን የሚለውጠው እሱ ነው እና ይህንን እድል እንድታገኙ እጸልያለሁኝ። የእግዚአብሔር ስም ብሩክ ይሁን ወገኖቼ፣ ወንድሞቼ፣ እህቶቼ ስላዳመጣችሁኝ አመሰግናችኋለሁ። ሳምንታችሁን እግዚአብሔር ይባርክ። ጊዜያችሁ ሁሉ የተባረከ ይሁን። በሚቀጥለው ሳምንት እንደ ጌታ ፈቃድ እንገናኛለን። ጸልዩልኝ፣ እኔም እጸልይላችኋለሁ። ጸልዩልኝ ማናቸውንም ውጊያውን ሁሉን ነገር እግዚአብሔር ነገሮችን መልካም እንዲያደርግ። የዲያብሎስን ስራ ሊያፈርስ የተገለጠ የእግዚአብሔር ልጅ አለ። ስለዚህ እንጸልያለን። ስራ ሁሉ የፈረሰ ነው። እኛ ከአሸናፊዎች እንበልጣለን። ስለዚህ ጌታን እናመሰግናለን። እጸልያለሁኝ፣ ጸልዬ ጨርሳለሁ። ጌታ ሆይ እናመሰግንሃለን። ክብርን ሁሉ ላንተ እንሰጥሃለን። እውነትም ጌታ አሸንፈስ አሸናፊዎች ስላደረግከን ጌታ ሆይ እናመሰግንሃለን። ያንተ ልጆች ስለተደረግን የዲያብሎስን ስራ ስላፈረስ ከእግራችን ስር ስለቀጠቀጥክልን ከእግዚአ ጌታ ከወገን ከቋንቋ ከተለያየ መርጠህ ለአባት ቅዱስና ኖር የሌለን አርገህ ህዝብ አርገህ ያንተ ቤተሰብ ስላደረግከን እናመሰግንሃለን። የዲያብሎስን ስራ ስላፈረስክ የጨለማን ኃይላት ሁሉ ረግጠህ ገዝተህ አድቅቀህ ስራውን ሁሉ አፍርሰህ ከእጁ ነጥቀህ ጌታ ሆይ ከተያዝንበት ከተዘጋብን ከጨለማ ስራት አውጥተህ ወደሚደነቅ ብርሃን ውስጥ ስለከተትከን ጌታ የቅን ንጉስ ካህን ቅዱስ ህዝብ ለርስት የተለየን ወገን ስላደረግከን ያንተን በጎነት የምንናገር ስላደረግከን እናመሰግንሃለን። አሁንም አንተ ልቀህ ከፍ ብለህ ታይ በላያችን ላይ በወንድሞቼ በእህቶቼ በእኔም ህይወት ውስጥ ከፍ በል። አንተ ብቻ ሁን ዝነኛ፣ አንተ ብቻ ሁን ጌታ፣ አንተ ብቻ ሁን መካከለኛ። ጌታ ሆይ ልቀህ 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 በእኛ ውስጥ ታይ። ስምህን እንደሚፈስ ዘይት ነው። ስምህን እንጠራዋለን፣ ስምህን እንወደዋለን። ጌታ ሆይ እናመሰግንሃለን። ስምህን ጠርተን አንጠግብም፣ ምክንያቱም ስምህ ፈዋሻችን ነው። ስምህ ጌታ ሆይ ሰላም የሚሰጠን ነው። ስምህ ደስታችን ነው። ጌታ ሆይ ስለ ሁሉ እናመሰግንሃለን። ሳምንታችን ሁሉ ባርክልን። እህቶቼን ወንድሞቼን ባርካቸው ጌታ። በህይወታቸው ሁሉ የተባረኩ ይሆኑ። አንተን በማወቅ ይባረኩ፣ በቃልህ ደስታ ይባረኩ፣ በጸሎት ደስታ ይባረኩ። ጌታ ሆይ ማናቸውም ያንተ የሆነ ስጦታ ሁሉ በእነሱ ላይ የበዛ ይሁን። ሰላምህንና ጸጋህን አብዛላቸው። በነገር ሁሉ የተባረኩ ይሁኑ። ክብር ሁሉ ለአንተ ተጠቅልሎ ይሁን። በጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን። የጌታ ስም ብሩክ ይሁን። ተባረክ ይሁን። ዘመናችሁ ይባረክ። ሳምንታችሁ ይባረክ። ቀናችሁ ይባረክ። ለቤታችሁ ይባረክ። ማይክ ፍሪ። ቴንክ ዩ።
አቤቱ ጌታችን እስኪና መስግን ለውለታ ምላሽ ክበር እንበል። ሰይጣን እንደ ስንዴ ሊያበጥረን ሽቶ እምነት ተስፋችን እንዲያጨልም ዝቶ አምርሮ ቢነሳም እጅግ ተቆጥቶ ትዕግስቱ አየነው ባንተ ድል ተነስቶ ስለ እምነታችን ስለ ሕይወታችን የተሟገትክ ተመስገን ጌታችን። የተጓዝንበትን መንገድ ሊያቋርጥ ጠላታችን አልፎ እንቅፋት ቢያስቀምጥ የተመሸገ ወንከፍ ያለ ወንቀጥሩ አፈራርስ ታልከ ኢየሱስ ተመስገን አንተ ግን ሆነ መንገድ ታቃናለ የተዘጋውንም በር ትከፍትልናለ የህዝብህን ስድብ ከምድር አስወግድ በፊታችውም ላይም ባቸውን አበሰ ራሳቸውን በዘይት በሞገስ ቀብት በምስጋናቸውም አንተ ትነግሳለ ለታናሹ መንጋ በስቷል ቸርነት ክበር አምላካችን ዘላለም ልዑል ግብዣን አዘጋጅተ በክብር ጥራህ በንጉሥ ግበታ ይህው አስቀመጥከ በክርስቶስ ኢየሱስ በከበረው ስፍራ ነፍሳችን ጠገበች ከሕይወት እንጀራ ፈቅደን ከልባችን እናመልክሃለን ለዘለዓለሙም ላንተ እንገዛለን ፈቅደን ከልባችን እናመልክሃለን ለዘለዓለሙም